በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ስለ ዲሞክራሲና የዲሞክራሲ መብት ትግል ሲነሳ ፈላጥ ቆራጦች የሚሰጡት መልስ ዲሞክራሲ በ24 ሰዓት የሚገኝ አይደለም፣ ዲሞክራሲ ሂደት ነው ወዘተ ይላሉ። ዲሞክራሲን እና የዲሞክራሲ መብትን እንደተለየ እጹብ ድንቅ ለሚያዩና ስልጣን ላይ ካሉ ኃይሎች የሚሰጥ ስጦታ አድርጎ ለሚያዩ እውነት ሊመስል ይችላል። ሐቁ ግን ዲሞክራሲ የሚለውን የግሪክ ቃል ትርጉሙ የህዝብ አገዛዝ ወይም የህዝብ አስተዳደር ማለት የሆነውን ቃል ማለቴ ነው። ዓላማውንና በሰዎችና በህብረተሰብ መካከል ያለውን ግንኙነት ብናየው ዲሞክራሲ ማለት ህግ ማክበርና በህግ መተዳደር ማለት ነው። ይህም ማለት አንድ ግለሰብም ሆነ ድርጅት ወይም የመንግስት ባለስልጣንም ሆነ ጠቅላይ ሚኒስቴር ወይም ፕሬዝዳንትም ሆነ አልፎ ተርፎ በህገ መንግስታዊ ስነ ስርዓት የሚተዳደር ከሆነ ንጉስም ቢሆን እንኳ በህገ መንግስቱ ከተነገገውና በጽሑፍ ከተቀመጠው ህግ ውጭ ምንም አይነት ነገር ማድረግ እንደማይችልና አድርጎ ቢገኝ በህጉ የተነገገው ቅጣት እንደሚፈጸምበት ግልጽ ነው ማለት ነው። በዚያው መጠን ማንም ግለሰብም ሆነ ድርጅት ወይም የመንግስት አካል በህገ መንግስቱ የተነገጉለትን መብቶች ያለ አንዳች ተቃውሞ ሙሉ ለሙሉ መጠቀም ይችላል ማለት ነው። ባጭሩ የዲሞክራሲ ግቡ ሰዎች በህግ ይተዳደራሉ፣ በህግ ይገዛሉ፣ የህግ የበላይነት ማስፈር ነው ማለት ነው። ይህ ማለት ደግሞ ማንም ባለስልጣን ያይኑ ቀለም አላማረኝም በሚል ዋቀጠን ምክንያት ተነስተው ግለሰቦችን ወይም ድርጅቶችን ማያዝ ወይም ማስያዝ ወይም በህግ መንግስቱ ላይ የተቀመጡ መብቶችን ለመግፈፍ አይችልም። ይህን ቢያደርግና ለማድረግ ቢሞክር ህገ መንግስቱ ያስቀመጠው ቅጣት ይፈጸምበታል። እንግዲህ ባጭሩ ዲሞክራሲ ማለት የህዝብ አገዛዝ ነው ካልንና ይህም ማለት የህዝብ በህጉ መሰረት መተዳደር ነው ካልን ቁም ነገሩ የሚሆነው ይህ ህዝብ የሚተዳደርበት ህግ እንዴት ነው የሚወጣው ነው። የህዝብ የበላይነት ወይም አስተዳዳሪነት ማለትም ዲሞክራሲ የሰፈነ ሲሆን ሰዎች ተወካዮቻቸውን ይመርጡና እነዛ ተወካዮች ለመረጧቸው ሰዎች ይጠቅማል የሚሉትን ህዝቡን ያማከሩ ህግ ያወጡና በስራ ላይ እንዲውልና ህዝብ እንዲተዳደርበት ያደርጋሉ። ይህ ህግ ከወጣ በኋላ በትክክል በስራ ላይ መዋሉን የሚቆጣጥር ያስተዳደር ኃይል ሲኖር ይህንንም ህግ በትክክል መተርጎሙን የሚቆጣጥር ራሱን የቻለ ሌላ ኃይል ይኖራል ማለት ነው። ታዲያ እነዚህ ህግ የሚያወጡት ህጉን የሚተረጉሙትና ህጉን በስራ ላይ እንዲውል የሚያደርጉት ኃይሎች አንዱ ከሌላው ቁጥጥር ውጭ እስከሆነ ድረስ ያ በህዝቡ ተወካዮች የወጣው ህግ ያለምንም አድሎ በስራ ላይ ስለሚውል የሰዎች መብት ተከበረ ማለት ነው። ባጭሩ ዲሞክራሲ ሰፈነ፣ ህዝብ ተስማምቶና ፈልጎ ያወጣው ህግ በስራ ላይ ዋለ ማለት ነው። እርግጥ ነው ባንድ ጀምበር ይሄ ይሆናል ማለት ባይሆንም ህግ ከወጣ በኋላ ግን ያንን ህግ አለማክበርና ህግን መጣስ ወንጀል መሆኑ እየታወቀ ህጉ ከስራ ላይ እንዲውል ማድረግ የሚገባው የህግ አስፈጻሚው አካል ራሱ ህጉን ሲጥስ እያዩ ዲሞክራሲ ሂደት ነው ጊዜ ፈጃል እያሉ ማላዘን የሰፈራችን ባልቴት የነበሩት ወይዘሮ ደዱ የማይመስል ነገር ሲነገራቸው አይኔን አታስቀው ጥርሴስ ልማዱ ነው እንዳሉት ነው የሚሆነው። ከ27 አመት በላይ የስልጣን ኮርቻ ላይ ተዘርፍጦ ቀን በቀን ህዝብ ያሳደዱ ያስሩ ይገደሉና ይጨፈጨፉ በአጠቃላይ ራሳቸው ባወጡትና ባጸደቁት ህገ መንግስት የተቀመጠውን መብት ይገፈፉ ዲሞክራሲ ሂደት ነው ጊዜ ይጠይቃል ማለት በህዝብ ላይ ማፌዝ ነው። ማንኛውም ሰው ይሁን የመንግስት ተወካይ ህጉ ከመፈቅደው ውጪ ለሚሰራውና ለሚወስደው ምርጫ ተጠያቂ ካልሆነ የህግ የበላይነት ወይም ዲሞክራሲ የለም ማለት ነው። አንድ ወንጀለኛ እንኳን ወንጀል ሰርቷል ተብሎ የሚተረተር ሰው ፍርድ ቤት ቀርቦ ወንጀሉ በህግ ተጣርቶ ወንጀለኝነቱ እስኪጣራ ድረስ ተጠርጣሪ ነው እንጂ ወንጀለኛም አይባልም። እኛ ሀገር ግን አንድ ግለሰብ አንድ ባለ ስልጣን የፈለገውን ይፈርዳል የፈለገውን ያስራል የፈለገውን ይገላል። ኢትዮጵያ ውስጥ አንድ የመንግስት ባለ ስልጣን ማለትም ህጉንና ህገ መንግስቱን በስራ ላይ ያውላል ተብሎ የሚጠበቀው አልፎ ተርፎ ደስ ሲለው ህጉን ጥሶ ራሱን ከህግ በላይ አድርጎ ቁጭ ይላል። ህጉ ከመፈቅደው ውጪ ሰው ያስደበድባል ያሳስራል ያስገድላል ህዝብ ያፈናቀላል የተፈናቃዮችን ሀብት ይዘርፋል ይወርሳል ባጭሩ የፈለገውን ያደርጋል። በህገ መንግስቱ ያለው ህግ ስለማይከበርና ዲሞክራሲ ባለመኖሩ ተጠያቂነት ስለሌለ አንድ ባለ ስልጣን የፈለገውን ያደርጋል ማለት ነው። አልበለዚያ ያለምንም ወንጀሉ ስንት አመት አስረው ሲያሰቃዩትና ሲገርፉት ኖረው ምንም ይቅርታ ሳይጠይቁ ለሰሩት ወንጀል ካሳ ሳይከፍሉና ወንጀሉን የሰሩት በህግ ሳይጠየቁ በነጻ ለቀናል ያሉትን ተዋቂውን ጋዜጠኛ እስክንድር ነጋን ከስር ከወጣ ከሳምንታት በኋላ ፓስፖርቱንና የአውሮፕላን ቲኬቱን ቀምተው ለአምነስቲ ኢንተርናሽናል 50ኛ አመት በእንግድነት ተጋብዞ ከመሄድበት ጉዞ እንዳይሄድ ማስተጓጎል ምን ይባላል? ጌታዋን የተማመነች በግላቷን ውጭ ታሳድራለች እንዲሉ አበው ማን ይነካኛል ማንስ አለብኝ ስለሆነ ነው እንጂ ህግ ቢከበርና ህግ የበላይነት ቢኖር ኖሮ እንደዚህ አይነቱን ህገወጥ ምጃ የሚወስዱ ባለስልጣኖች በህግ ስለሚጠየቁ ከዚህ ከአረመኔ ስራቸውና ወንጀላቸው ይቆጠቡ ነበር። ታዲያ የዚህ ሁሉ ችግር የዲሞክራሲ መብት መጥፋትና የህግ አለመከበር ነው። ምንም እንኳን ፈላጭ ቆራጮች የዲሞክራሲ መብት ራሳቸው እየጣሱ ዲሞክራሲ ሂደት ነው ጊዜ ይፈጃል እያሉ ቢያላዝኑብንም ዶክተር አብይ ኢህአደግ ባደረገው የባለስልጣኖች የስልጣን ሽግሽግ ጠቅላይ ሚኒስትር ሆነው ከተሾሙ ገና ወራትም ባይሞላቸውም ባለፉት 27 አመታት አይተናቸውም ሆነ ሰምተናቸውም ማናውቃቸው አንዳንድ ልብ የሚነኩ ነገሮች የመናገራቸውን ያህል በሳቸው ላይ ሙሉ ለሙሉ እምነት ጥሎ የነበረውን ወገን በአብዛኛው ያስደነገጡ አባባሎችንና ድርጊቶችንም ፈጽመዋል። በመጀመሪያ ደረጃ ሁሉም ኢትዮጵያዊና የኢትዮጵያ ወዳጅ ሁሉ ሊደሰትበት የሚገባው በየንግግራቸው መጨረሻ የሚናገሩት ኢትዮጵያ ተከብራ ለዘላለም ትኑር እና ታላቅ ነበርን ተባብረንና ተደምረን በአንድነት ከሰራን ትልቅም እንሆናለን የሚለው አባባላቸው በሀገር ፍቅር ጥማት ለ27 አመት የደረቀውን የኢትዮጵያ ሁሉ አንጀት አርጥቧል ማለት ይቻላል። ተደጋግሞ እንደተነገረው ሟቹ ጠቅላይ ሚኒስቴር ከዚህ ዓለም በሞት እስከሚለዩ ድረስ ኢትዮጵያ የምትለውን ቃል ካፋቸው ማውጣት መሞት እስከሚመስላቸው ድረስ ይቀፋቸው እንዳልነበረ ይሄው አሁን ሞተው ርፍ ሊሉት ዶክተር አብይ ኢትዮጵያ እያሉ አገራቸውን በስሟ እየጠሩ ሲያወድሷትና ሲያሞግሷት መስማቱ የፈጣሪ ተአምር አያልቅም ያሰኛል። በሌላ በኩል ግን የሚናገሩት ከሚሰሩት ጋር ለጊዜውም ቢሆን እኩል አለመራመዱ አብዛኛውን ኢትዮጵያዊ ስጋት ውስጥ ከቶታል። አልፎ ተርፎም የወያኔ የትሮይ ፈረስ ናቸው እያለ ራሱን መጠየቅ ጀምሯል። በተለይም በመቀሌ ተገኝተው የወልቃይት ጉዳይ ላይ የተናገሩትና ስለ ዳያስፖራው የተናገሩት እጅግ በጣም የተሳሳተና እውነት ለመናገር ለራሳቸውም የወደፊት ፖለቲካቸው ምንም አይነት ጥቅም የሚያመጣላቸው አልነበረም። ዶክተር አብይን በዚህ አጭር ጊዜ ውስጥ እንዲህ ናቸው እንዲህ ያደርጋሉ ብሎ ሙሉ ለሙሉ ለመናገር ባይቻልም ሁለት ነገሮችን ግን መናገር ይቻላል። ሰውየው ምንም አንዳንድ ጊዜ ቢሳሳቱም ጥሩ ቃላቶችን በማቀናበር የህዝብ ልብ ማማለል የሚችሉና ቅን አነጋገርን የሚመርጡ ናቸው። ኢትዮጵያዊነትን በመግለጽ ተወዳዳሪ የሚገኝላቸውም አይመስለንም። ሌላው በዚህ አጭር ጊዜ ውስጥ የታዘብነው ስህተት ሰርቻለሁ ብለው መናገር የሚፈሩ አይመስሉም። መቀሌ ላይ ስለ ወልቃይት በተናገርከው ህዝብ ተቆጥቶብሃል አትሄድ ሲሉኝ እኔም ቢበዛ ቆንጥጠው ቢያስተምሩኝ ነው ብዬ መጥቻለሁ ብለው ተናግረዋል። ይህ አባባላቸው እንደገባን ከሆነ ምንም ጠቅላይ ሚኒስቴር ቢሆኑም ከተሳሳቱ ህዝቡ ሊቆነጥጥና ሊያርማቸው እንደሚችል የተረዱ መሆናቸው ነው። ዶክተር አብይ ለቦታው አዲስ እንደመሆናቸውና የጸጥታውና የጦር ኃይሉ የተያዘው በወያኔ ሰዎች ቁጥጥር ስር በመሆኑ በዚህ አጭር ጊዜ ውስጥ የተፈለገውን ሁሉ ያደርጋሉ ብለው መጠበቅ የዋህነት ነው። ዶክተር አብይ ወደ ስልጣን የመጡት በህዝቡ ያላሳለሰ ትግል መሆኑን ተረድተን ስልጣን ላይ እስካሉ ድረስ ህዝብ የሚፈልገውን ስራ እንዲሰሩ ማድረግ የሚቻለው ስልጣን ላይ እንዲመጡ ያደረጋቸውን የህዝብ ትግል እንዳይዳፈን በማድረግና ትግሉ በበለጠ እንዲቀጥል በማድረግ ነው። የህዝብ ትግል እስከተነከረ ድረስ ስልጣን ላይ ያለ ማንኛውም ኃይል ለራሱ ሲል የህዝብን ጥያቄ መመለሱ አይቀርም። በተቃራኒው ዶክተር አብይ በህዝብ ትግል ስልጣን ላይ ስለመጡ ብቻ ወያኔን የመሰለ የህዝብ ጠላት ባጠገባቸው ተኮልኩለው ተቀምጠው የህዝብን ጥያቄ ሙሉ ለሙሉ ይመልሳሉ ማለት ዘበት ነው። ዶክተር አብይ በእኛ እምነት ምንም ፍላጎታቸው የህዝብን ጥያቄ መመለስ ቢሆንም የኃይልን አሰላለፍ እያዩ አቋማቸውን ሊያስተካክሉ የሚፈልጉ ሰው መሆናቸውን አንዳንድ ፍንጮች ስለሚያመለክቱ በተቻለ መጠን ትግሉን በማፋፋም ዶክተር አብይም የሚመኙት የህዝብ ጥያቄ እንዲመልሱ እርዳታ መደረግ አለበት እንላለን። ለዶክተሩ የህዝብ ኃይል ከወያኔ ኃይል የበለጠ መሆኑን ማሳየትና ወደ ወያኔ ጉያ ውስጥ ሙሉ ለሙሉ እንዳይገቡና ስልጣን ላይ ያመጣቸውን የህዝብ ትግል አላማ እንዳይስቱ የህዝቡ ትግል በተጠናከረ ሁኔታ መቀጠል አለበት። ዶክተር አብይም ምናልባት ያን ጊዜ የህዝቡን ኃይል መጠናከር ሲያዩ ብቻቸውን እንዳልሆኑና ጠንካራ የህዝብ ኃይል ከጎናቸው መሆኑን ተረድተው ምናልባት ወያኔን ለማስደሰት ከመሞከር ይልቅ ከህዝቡ ጋር ሙሉ ለሙሉ በመቆም አቋማቸውን እንዲያስተካክሉ ማድረግ ይቻል ይሆናል። ይህ ሁሉ እንዲሆን ግን ዶክተር አብይ የወያኔን የጸጥታና የጦር ኃይል ባለሟሎች ከቦታው በማራቅና ያስቸኳይ ጊዜ አዋጁን በማንሳት ወያኔ በጅምላ አስሮ በችርቻሮ የሚፈታውን የፖለቲካ እስረኞች በሙሉ ያለምንም ቅድመ ሁኔታ በአስቸኳይ መፍታት ዋና ስራቸው መሆን አለበት እንላለን። እሳቸው ይህን ማድረግ ሲሉ ህዝብን ቅር የሚያሰኝ ይቅርታ እሳቸው ይህን ማድረግ ችላ ብለው ወያኔን ላለማስቀየምም ሲሉ ህዝብን ቅር የሚያሰኝ ንግግሮችና ስራዎችን የሚሰሩ ከሆነ ይህ በጅምሩ ተስፋ ጥሎባቸው ሰማይ ያደረሳቸው ህዝብ አውርዶ እንደሚከሰክሳቸው መርሳት የለባቸውም። ተስፋ ጥሎባቸውም የነበረው ህዝብ እሳቸው ስልጣን ላይ የመጡት በህዝቡ ትግል ጥንካሬ መሆኑን ተረድቶና ዶክተር አብይን ለህዝብ የሚጠቅሙ ውሳኔዎችን እንዲወስዱና ለህዝብ ጠቃሚ የሆኑ እርምጃዎችን እንዲወስዱ ትግሉን በማጠናከር ኃይሉን ማሳየት ይኖርበታል። ይቅርታ አለበለዚያ ግን የዶክተር አብይም በቃላት የሚናገሩትን በስራ ካልተረጎሙትና ህዝቡም ትግሉን አጠናክሮ ካልቀጠለና ሲሳሳቱ ስህተት ነው፣ ጥሩ ሲሰሩ ጥሩ ነው በርቱበት እያለ በምክንያት ካልደገፋቸውና በምክንያት ካልተቃወማቸው ድጋፉም ተቃውሞም አይን የጨፈነ ከሆነ ከወደቀበት አፈር ልሶ መነሳት ልምዱ የሆነ ወያኔ አሁን ከገባበት የውድቀት ጉድጓድ ተመልሶ ወጥቶ በኢትዮጵያችን ምድር ላይ ፈላጭ ቆራጭ እንዳይሆን እንፈራለን።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ በሚመጣየ በሚነፍሰው ነፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ድረስ የተበከለ አየር ጠብቶ ከላችን
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እንግዲህ የዛሬው የሁድ ፕሮግራማችን እነሆ ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን እንግዲህ በጣም እናከብረው እናደንቀው እንግዳ ይኖረናል። እስክንድር
ነጋ።
እስክንድር ነጋን ከዜና በኋላ በቀጥታ ወደ ሆላንድ ደውለን እናነጋግረዋለን ብለናል። እንግዲህ እሱም ከዜና በኋላ ባለው ፕሮግራማችን ውስጥ ይጠብቀናል ብለን ተስፋ እናደርጋለን። እሱን የሚያደንቁ አንድ ሰው እዚህ ስቱዲዮ ድረስ ይመጣሉ። በስልክ ማድረግ እንችላለን ብለናቸው የለም በቦታው እገኛለሁ ብሏል። ማርቲን ሺቢየ የእስክንድርን ስጦታ በኢንተርናሽናል ድርጅቶች የተሰጠውን ሄዶ የተቀበለውና በሰርካለም ምትክ በእስክንድር ምትክ ሄዶ የተቀበለውና ንግግር ያደረገው የኢትዮጵያ ውስጥ በአቶ መለስ ዜናዊ አገዛዝ ጊዜ ታስሮ የነበረው ጋዜጠኛ ማርቲን ሺቢየ እዚህ ስቱዲዮአችን ውስጥ ከጥቂት ደቂቃ በኋላ ይደርሳል። ሌላው የእስክንድርና የኢትዮጵያኖች አድናቂ የሆኑት የተከበሩ አንደርስ ኦስተርባሪ ባስቸኳይ ስራ ጉዳይ ምክንያት ስቱዲዮ መምጣት ስለማልችል ባክ በስልክ አስገባኝና እንኳን ደስ ያለህ ልበለው ብለው ስለለመኑ ሳቾንም በቀጥታ እስክንድርን በመናነጋገርበት ጊዜ በስልክ ሳቾንም እንዲገቡ እድል እንሰጣቸዋለን። እንግዲህ ዘውዱ ሌላ ምን ፕሮግራሞች አሉ? ያው ዜናው
አው ዜናው እንግዲህ እንደተጠበቀ ነው። ያው የብሩክ በረከት የመዝናኛ ፕሮግራምም ዛሬ ይኖረናል ብለን እናስባለን። ከዛ በመቀጠል እንግዲህ አድማጮች በቅርብ ጊዜ ከስር የተፈታውን የእስክንድር ነጋን ጋዜጠኛ እስክንድር ነጋን በተመለከተ በስልክ መስመራችን ላይ በርካታ አድማጮች ለመሳተፍ ሙከራ እንደሚያደርጉ ነግረውናል። በጣም አድናቂዎች አሉት። በዚህ ማለት
ግን ምንድነው በቀጥታ ጥያቄ ወደዛ ማቅረብ ምናልባት ጊዜው ላይ በቃ እንችላል ይሞክሩ
በጣም መጠናደር አው ነው ኢምፖርታንት የሆነ ጥያቄ ያላችሁ ሰዎችን እናስተናግራለን
አው
እና ያው ያላችሁን አድናቆትም በስልክ መስመራችን ይገልጹኛ ደግሞ ኖርማል እንተነላለን። እንዲሁም ደግሞ እሱም በተመለከተም ጉዳይ ያው እዚ ኢትዮጵያ ውስጥ ታስሮም የነበረው ጋዜጠኛ እንደሚገኝ ነው
ማርቲን
አው እሱም ያለው ሁኔታ አው በጋራ ሁለቱም ይገልጹታል። ከብዙ እንግልት በኋላ ነው እስክንድር ወደ አምስቲንስታን ኢንተርናሽናል 50ኛ አመት ክብረ በዓል ላይ ሊገኝ ይችላልውና እሱንም በተመለከተ ጥያቄ ይቀርብላታል ለሱ መልስ ይሰጣል። እንግዲህ አድማጮቻችን
ምን ያህል እንወደዋለን እና ደንቀዋለን እና ክብረዋለን ግን በእኛ በኢትዮጵያውያን ብዙ ጊዜ ነው የታዘብኩት ምንድነው በእጅ ያለ ወርቅ ከመዳብ ይቆጠራል ይባላልና እኛ ያው እስክንድርን ብንወደውም ብናደንቀው መምለው ምን ያህል ትልቅ መሆኑ በኢንተርናሽናል ደረጃ ያየው የሆላንድ ንጉስ እሱ ጋር ቆሞ አክብሮት ያነጋግረው በዚህ በሁኔታው ላይ ፎቶግራፉ በሙሉ ማይቻለው ትናንት ሳወራው ምስጋናው ሊያልቅ አልቻለም። እኛ ምን እንዳደረግንም አላውቅም ግራ ገባኝና ከማን ጋር እንደምትዋራ ታውቃለህ ያልኩት አይ አህመድ አቃለው ግን ምስጋናው ለኢትዮጵያውያን በሙሉ አድርስልኝ ምናም ሲለኝ በጣም ነው የገረመኝ። እሱ መመስገን የሚገባው ሰው ለኢትዮጵያውያን መልሶ ማመስገን በጣም ምስኪን ነው። ህዝብን እንዴት ነው ለህዝብ ያለው አክብሮት የተለየ ነው።
አዎ ህዝብም አክብሮት አልብዬ ነው ማስበው ምክንያቱም በተለያየ የመገናኛ ብዙሃኖች ላይ ሶሻል ሚዲያዎች ላይ
ግን ኢንተርናሽናል ያለውን አክብሮት
አዎ ያማ ትልቅ ነገር ነው። የኢትዮጵያ ህዝብ ሰው አክባሪ ነው ኖርማሊ እሱም ደግሞ ለኢትዮጵያ ትልቅ መስዋዕትነት የከፈለ ነው ለኢትዮጵያ ነጻነትና ለደነቀም ይገባዋል።
እንቁ ነው። እንግዲህ አድማጮቻችን ከፕሮግራማችን ጋር እስከ 6 ሰዓት እንደምትቆዩ ባልሙሉ ተስፋ ነን። አንዳንድ ጊዜ ማድረግ ጀምረን ነበረ በፌስቡክ ማስተላለፍ ግን በዛሬው አልተሳካልንም እናዝናለን። ሆኖም ግን ፕሮግራማችንን በተለያዩ መገናኛ ዘዴዎች ማዳመጥ ትችላላችሁ መከታተል ትችላላችሁ። ለምሳሌ ራዲዮ ሲድቬስት ውስጥ ብትገቡ www.radiosidvas.sa ወይም .sa ብትገቡ ሬዲዮውን በቀጥታ ማዳመጥ ትችላላችሁ ላይቭ የሚል አለ። ከዛ በኋላ ደግሞ በራዲዮን ዌብሳይታችን ከጥቂት ሰዓት በኋላ መርሶ ምንድነው ራዲዮ ኦርግ መሰለኝ ራዲዮ ኢትዮጵያን ሴንተር ነው ኢትዮጵያን ሴንተር .org በገብታችሁ ሬዲዮን ማግኘት ትችላላችሁ። ለወደፊቱ ግን በፌስቡክ ለማስተላለፍ ሙሉ ለሙሉ ለማስተላለፍ እየተዘጋጀን ነው። እንግዲህ እስከ ፕሮግራማችን ድረስ ከኛ ጋር ቆዩ። አስተያየት ጥያቄ መልእክት ካላችሁ በስልክ ቁጥራችን 0811100 ማስተላለፍ ትችላላችሁ።
I'm a guy. ፈረዳ ሁሉም በሀገር ነው በሀገር ነው
አድማጮቻችን ከዚህ በመቀጠል ደግሞ በሚቀጥለው ሳምንት የሚከበረውን የኢሳአትን 8ኛ ዓመት በተመለከተ ከእመቤት ጋራ የኢሳአት የስዊድን ሐላፊ ጋራ አጠር ያለ ውይይት እናደርጋለን። ጠና አስጥልኝ እመቤት።
ሰላም ሰላም አመይ እንዴት ዋላችሁ? አቤት ይስማኛል እኔ? አቤት እኔ ጋር ይስማል?
ቆንጆ ሰላም ነው።
እግዚአብሔር ይመስገን። እንዴት አደረራችሁ? እንዴት ከረማችሁ?
አለ ቆየሽ እኮ እዚህ ከመጣሽም እንዴት ነው ነገሩ?
አይ ያው ሩጫው ነው እንደዛ ሆኖ ነውና ያው እንደ ተቀማጭ ባንክ እንደ ተቀመጠ ንብረት የኛለው ሁሉ ጊዜ።
አዎ ኦኬ
ፈለጊ ወጣልና እንደዛ
ነው። እኔም ብለው የሚከተለው ሳምንት በጉጉት የሚተበቀው የኢሳት የ8ኛ አመት በአለም ዙሪያ እየተከበረ ነውና ስዊድንም እንግዲህ ዝግጅቱ እንደ ተካሄደ በዝግጅት ላይ እንዳላችሁ እናውቃለን። በዚህ ሬዲዮን በተደጋጋሚ ማስተዋወቂያው ተነግሯል። እስቲ ስለ ኢሳት ዝግጅቱም ሆነ በአጠቃላይ ስላለው አጥራ አርገሽ ብትገልጺልን።
እንግዲህ ያው ከዚህ በፊትም እናንተንም በቅድሚያ ማመስገን እንፈልጋለን። ኢትዮጵያ ድምጽ ሬዲዮ ሁሉ ጊዜ እንደምናገረውም ኢሳት ጉዳይ ላይ በተለይ ማህበረሰባችንን የኢትዮጵያን ህዝብ ከማንቃት አንጻር ሁሉም ይንቀሳቀሳልና ያን መሆኑ ሁሉ የምለው ነገር ነው። ባይገባም ግን ደግሞ ኢትዮጵያ ድምጽ ሬዲዮም ትብብር ያደረገው ሁሉ ጊዜ የተሳካ ዝግጅት እንዲሆን ቅስቀሳ በማድረጉ ለእናንተ አብረውንም ለሚሰሩ ሰዎች ምስጋና ማቅረብ እፈልጋለሁኝና ኦክቶበር ላይ በርግጥ አድርገናል ዝግጅት። ገና 6 ወር እንኳን አልሞላንም። ምንስታን 6 ወር ላይ ነን። አሁን ደግሞ 8ኛ አመቱ ፍለፊታችን መጥቷልና ከዚህ በፊት ሁሉ ጊዜ የምንወቀስበት ነገር ነበር። የኢሳት ድሜ አመት እስከ አመት ኢሳት 7ኛ አመት 7ን ሳናከብር እንደገና 8 ይመጣል 8 ሳይልቅ 9ኛው ይመጣልና እንደዛ አይነት ነገሮችን ለማስቆም ሁሉም ሀገሮች አይተው ከሆነ ማስተዋቂያ ቅስቀሳውም ላይ 44 ሀገሮች ናቸው በተመሳሳይ ቀን በ28 እና በ29 የኢሳት ውልደት እንደምናስተውሰው የአፕሪል 24 ቀን ነውና ያንን ተከትሎ ነው እንግዲህ ዝግጅቱን ያሰብነው የታሰበውምና በመልካም ሁኔታ እየሄደ ነው። ትንሽ ከተለመደው ከለመርናቸው የሎካል ቦታዎች ወጣ ብለናል። ይሄው እንደምታስተውሉት ስቶክሆልም ላይ ስዊድን አጠቃላይ ያጋቀፍ ምርጫ ስላለ ሎካሎች በሙሉ ቡክድ ናቸው። ወደ 56 ሎካል ጠይቀን ነው መጨረሻው ደዛ ይሄድነውና በዛ ምክንያት ሪንክ ቢሄደናል። ጥሩ ዝግጅት እየተካሄደ ነው። ጀስት ያው በተከታታይም እንደተገለጸው እዚሁ የቅስቀሳ ፕሮግራም ላይ በዚህኛው ፕሮግራማችን ይሄ መዝናኛዎች በርግጥ አሉ። ግን ኢሳት አንድም አቅሙን የሚያሳይበት ሁለትም በቋሚነት ኢሳትን የሚደግፉ ሰዎችን የምናፈራበት በሶስተኛ ደረጃም የፋይናንሻሉን የምንደግፍበት ፕሮግራም ነውና እንግዲህ በሁሉም ትብብር የተሳካ ፕሮግራም እናደርጋለን የሚል ሐሳብ ይዘን ነው እየተንቀሳቀስን ያለነው። እስካሁን ወደ 80% የትኬት ሽያጭም ሁሉ ነገር ቆንጆ ነው። እንግዲህ ቦታው ላይ ተገኝቶ ማህበረሰቡ ደመቀባለ መልኩ አብሮን ያከብራል ብለን ተስፋ እናደርጋለን። ይሄው ነው
እውነት ለመናገር የለመድኩበት ቦታ ለወጥ ማለቱ ትንሽ ቅር ካሰኛቸው አንዱ ነኝ። ይሄንን በግልጽም ተወያይተናል። ግን ሆኖም ኢሳት ስለሆነ የኢትዮጵያ ህዝብ ድምጽ አይንና ጆሮ ስለሆነ እዛ ከብዙ ሰዎች ጋራ በአንድ መኪናም ቢሆን ከተወሰኑ ጓደኞች ጋር ለመምጣት ወስነናል። በብዛት እንደሚመጡ ባለሙሉ ተስፋ ነን። ካነሳሽው አይቀር ማለት ነው። የተለመደው ብዙን ጊዜ የሚደረገው እዚሁ በሃሉንዳ አካባቢ ስለነበረ ማለት ነው። ያም ሆነ አያግደንም፣ ጉዟችንን እንመጣለን። እንዴት ነው እስቲ እንደው በተቻለ መጠን ዘርዘር አድርገሽ ብትነግሪን ምን አይነት ዝግጅት ነው የሚጠብቀን እዛ ስንመጣ?
እንግዲህ እዛ ከተለመደው ትንሽ አብዛኛው የኢሳት ፕሮግራሞች ተመሳሳይነት የነበራቸው ናቸው። ከዚህ በፊት ሙዚቃ የመዝናናት ምናምን እሱ ኦክቶበር ኖቬምበር ላይ በድጋሚ እኛው ይሄው የስዊድን ኮሚቴ ወይንም ማጠቃለይ ስቶክሆልም ላይ ነዋሪው በሚመቸው መልኩ እናዘጋጀው ዝግጅት ነው የሚሆነው ፍራምቲድ የሚኖረው። የአሁኑ ዝግጅት ግን እነዚሁ 44 ከተሞች ግማሾቹ ሁሉን የሚያከብሩአሉ ቅዳሜንን ግማሾቹ ወደ 20 ምናምን በተለይ ኢሮፕ ዞኑ እና ሌሎችንም የኢሽያና አፍሪካን ጨምረን አንድ ላይ ስቱዲዮ ይገናኛል። የቴክኖሎጂ አቅሙንም ኢሳት ማሳየት ይፈልጋል እና ተገናኝቶ ሁሉም ስቱዲዮ አንድ ላይ ቁጭ ብሎ ታድሞ ጥያቄዎችን በቀጥታ ለስቱዲዮ ለንደን ሶስቱም ስቱዲዮዎች ላይ ጥያቄዎች ወጭ ይሆናሉ። እዚህ ቁጭ ብለን ለንደን ላለው ስቱዲዮ ለመቲም ከሆነ ለንደን ላይ፣ ለፋሲል ከሆነ አምስተርዳም ላይ ወይንም ለነመሳይ ከሆነ ዲሲ ላይ መሳይ እናንተ ይሄን ማስተካከል አለባችሁ ብለን ቁጭ ብለን ፍለፊት ምን ጠይቅበት ነው። እዛ ቁጭ ብሎ ደግሞ መሳይለኛ መልስ የሚመልስበት አካሄድ ነው የዚህ ፕሮግራም የዚህኛው ማለት ነውና ከዛም በተጨማሪ እንዴት ነው የሚሰሩት ኢሳቶች? አንድ መቼም ማሚ ላንተ አልነግርም። ይሄ የሁድ የኢትዮጵያ ድምጽ ሬዲዮ አንድ ሰዓት ያየር ሰዓት ነው። ግን ምን ያህል ጊዜ እንደሚፈጅ ከዛ በኋላ ምናልባት አድማጭ የሚያየው እቺ አንድ ሰዓቷን ሽፍን የተደረገችውን ፕሮግራም ብቻ ነው የሚያደምጠው። ከዛ በኋላ ስራው ትናንት ከትና ምናልባት ሮብለስ ጀምሮ ነው የሚሰራውና በጣም ጊዜ የሚፈጅ ስራው ተከትሎ ቤት ድረስ የሚሄድ ስራ ነው የሬዲዮ ስራና ያ ያንንም እንደው የለቱ በስቱዲዮ ላይ ያላቸው እንቅስቃሴ እንዴት ነው የሚሰሩት? እንዴት ነው ሰው ቁጭ ብሎ ስቱዲዮ ላይ አሁን አህሜ ቁጭ ብሎ ይያለ እኔን ይያናገረ እንዴት ነው የሚያናገረው? እሱን ሁሉ በስክሪን የምናይበት ሁኔታ ነው የተዘጋጀውና ከዛ በኋላ እስከ 20:20 ተኩል ድረስ በዚህ ሁኔታ ቀጥታ እየተከታተልን ቆይተን የተለያዩ ዝግጅቶች የኢሳት ጉዞ በ7 አመት በ8 አመት ጉዞ ምን መሰናክል አጋጠመው ሲወርድ ሲወጣ በዚሁ ማህበረሰብ ኪስ ሲደጎም ሲነሳ እንደገና ሲታፈን መከራው ብዙ ነው። እሱን የምናይበት ሁኔታ በግልጽ የሚጠየቅበት የሚቀመጡበት ፕሮግራሞች አሉ። እሱ ካለቀ በኋላ ከ20 ሰዓት በኋላ የኛ ዝግጅት ይቀጥላል ማለት ነው። እዚህ በሎካ ጀስት ዝም ብሎ ላይት ሆነ ቁጭ ብለን ቡና የምንጠጣበት የምንጫወትበት።
ስለዚህ በቀጥታ ኢሳት እንዴት እንደሚሰራ ቴክኒኩን የሚያሳይበት እኛም የምናይበትና የምንኮራበት ነው ነው የምትይኝ?
እውነት ነው፣ ልክ ነው።
አንድ ትንሽ ማስተካከያ ብቻ፣ የኢትዮጵያ ድምጽ ሬዲዮ 1 ሰዓት ሳይሆን 2 ሰዓት ነው። አንቺም እንደምታውቂ
ይቀርታ
አሳነሽብን ለዚህ እንደውም ትንሽ ነን
እንደውም ልክ ማለት ነው ባክ
እንደውም ትንሽ ነን በጣም ማሳነሽ። ለማንኛውም እንግዲህ ምንድነው የምትጠብቁት ከኢትዮጵያዊ የኢሳት ከማን ኢትዮጵያዊ ከኢሳት የሚጠብቀው? በዛም ብዙ ነገር ነው። ምክንያቱም ብዙ ነገሮችን ሰርቷል በዚህ አጭር ጊዜ ወድሜው ተአማኒ የሆኑ ዜናዎችን ለኢትዮጵያኖች አቅርቧል። የተደበቁ ሚስጥሮችን አጋልጦ አቅርቧል። ኢትዮጵያዊው ስለ ሀገሩ እነቱን እንዲያውቅ አድርጓል። እናንተ ምንድነው የምትጠብቁት? አሁን ለምሳሌ በዚህ በቀዳሚው ዝግጅት ላይ ምንድነው የምትጠብቁት?
እንዳልከው ዶዶ አንተ ያልከው ላይ ትንሽ ለመጨመር አቤ ልክ ነው። አሁን ኢሳት እኮ ራሱን ከራሱ ማንጻት አንድ ሰው ምንድነው አባት ሆኗል። ኢሳት ለብዙ ሚዲያዎች መቋቋም፣ ለብዙ ሚዲያዎች መሻሻል። ለምሳሌ በፊት የምናቃቸው በቋሚነት ረጅም አመት ያስቆጠሩ የሚዲያ ተቋማት አሉ። ኢሳት ከመጣ በኋላ አይነክ የሚባሉ ነገሮችን የማይነኩ ኢሳት ከመጣ በኋላ ግን መረጃዎች ወዲያው ኢሳት ለህዝብ ከመቅረብ አንፃር አስተራራቸውን እንዲቀይሩና እንዲያው የሆነበት ምክንያት አለ። ከዛው ጭ እንደገና ብዙ ሚዲያዎች ከኢሳት በኋላ ተቋቁመዋል። አማራጭ መኖሩ ማህበረሰቡ እንደው እናንተው እስከተባለ የአዌርነሱን ጉዳይ አገር ቤት ያለውን የማህበረሰቡን የግንዛቤ መጠን ምን ነው? አሁን በተለይ አዲስ የመጡ ጠቅላይ ሚኒስትር በሚዞሩበት ጊዜ ማህበረሰቡ የሚያነሳውን ጥያቄ ያያየው ነውና ያ በሙሉ አዌር የማድረግ ሰዎች መብታቸውን እንዲጠይቁ የማለማመድ ዛሬ አለ። ዶክተር አብይ የተጨበጨበው ጭብጨባኮ እውነት ለመናገር ለኢሳት ነበር መጨብጨብ የነበረበት። ምክንያቱም ከተቋቋመ ጀምሮ በ8 አመት ጉዞ ውስጥ የኢትዮጵያን አንድነት ኢትዮጵያ ለዘላለም ትኑር ይያለ ለ8 አመት የዘለቀ ሚዲያ ቢኖር ኢሳት ብቻ ነው። እና ምናልባት እነዚህ ፍሰቶችን ስታይ፣ እነዚህ የጥንካሬዎችን፣ እነዚህን የመብት የመጠየቅን መለማመዶች ስታይ የኢሳት ውጤቶች ናቸው። እኔ እንደው በዛ ደረጃ ባልወርድም በርግጥ ሁሉም ያንዳንዱ የፖለቲካ ፓርቲ ራሱን የሆነ ስራ ሰርቷል ሊሰራም ይችላል የሚል እምነት አለኝ። ግን ከማንም የበለጠ ለኔ እንደ ኢሳት ዲሞክራሲን በመስበክ አንድነትን በመስበክ ኢትዮጵያዊነትን በማንሳት የታገለ ተቋም አለ ብዬ አላምንም። ሶ ከዚህ ምናልባት ኢሳት እነዚህን ሰርቷል። ማህበረሰቡ ችግሮች ሊኖሩ ይችላሉ፣ ጥያቄዎች ሊኖሩ ይችላሉ። ስራ ስትሰራ ሁሉንም አታስደስትም። ግን ኢትዮጵያ ላለው ማህበረሰብ እኛ ባንደሰትም እዛ ላለው ማህበረሰብ አማራጭ ሆነናል። ሶ ስለዚህ ይሄንን የሚዲያ ተቋም መደገፍ ሰው ቅር ሊለው አይገባም። መጥቶ ቢያንስ ይሄ ኦኬ ይሄ ይሻሻል ብሎ መናገር መልካም እኮ ነውና የምጠብቀው ነገር ማህበረሰቡ መጥቶ ያለውን ነገር አቅርቦ ፕላስ ፋይናንሻል ረድቶ እንደገናም ደግሞ የሚያወጣው በቋሚነት ሳይሰለፍ የሚረዱ ሰዎች ደግሞ ያወጣነው ገንዘብ ትክክለኛ ቦታ ላይ እየዋለ ነው ብለው አምነው አጨብጭበው እንዲሄዱ እንፈልጋለን። መጥተውና ኑልን ነው የምንለው።
የሚላስ የሚቀመስ መቼም አይጠፋም። ኢትዮጵያዊ ሲገናኝ አፉን አፏ አሟሽቶ ተጫውቶ መሄድ ይፈልጋል።
እውነት ነው። ጥብስ ነገር እንጠባብሳለን። ወጥም ምንም ምግብም አለ፣ ሁሉ ነገር አለ። እንግዲህ ደግሞ በሱም አታማኝም ብዬ እገምታለሁ።
አቃለሁ
እና ሁሉ ነገር ሙሉ ነው። ደስ ብሎን ቁጭ ብለን ተጫውተን እንለያይበታለን። ደስ እንደው በአለም ነው የበዓል ስሜት ያለው ፕሮግራም እናደርጋለንና
በመጨረሻ ቦታውና አድራሻውን ብትናገሪ።
ቦታው ሪንኪቢ ነው። ሪንኪቢ ቱናልባ ነው። እዛ ሪንኪቢ ቶሬት የግሪክ ኮሚኒቲ ነው። ልክ በግራ በኩል መውጫ አለ። በግራና በቀኝ ሁለት መውጫዎች ናቸው ያሉትና በግራው በኩል ቱናልባ ነው እንደተወጣ አሁን ወደ ግራ ጥፍ ማለት ነው። እዛቸው ላይ በቃ አብሮ ከምንድነው የስቴሽኑ ሎካል ጋር የተያያዘ ነው። ስቴሽኑ በጨር እንደወጣ በቃ ከስቴሽኑ ጋር አብሮ የተያያዘ ነው። ወዴትም በግር መንገድ የለው።
ፓርኪንግም በአካባቢ ይኖራል።
ፓርኪንግ ሞልቷል።
ኦኬ፣ እንግዲህ ቅዳሜ እስከምንገናኝ መልካም ጊዜ እንመኝልሻል። መልካም ሰንበት።
በጣም ነው የማመሰግነው። ምናልባት ስልክ ቁጥር ማግኘት የሚፈልጉ ሰዎች ካሉ ጥያቄዎች ካሏቸው ፕላስ እንደዚሁ ደግሞ እንደው እንዴት እንደርዳ ብለው እንዴት ስቋሚ አባል እንሁን ብለው የሚሉ ካሉ እንደው በቃ ለይ ራሴን ብቻ ልናገርና ሌላውን እንተላልፈው 0775 3 89 58
ድገሜው
ወይንም 0775 3 89 58 እንዲሁም ኢሳት ስዊድን ዌብሳይት አለን። መግባትም እዛ ላይ ማየት ይቻላል። ራሱ ጎግል ላይም ኢሳት ስቱድ ፎረኒንግ ስዋሪያ ብላችሁ ጎግል ብታደርጉት አድራሻችንን ሙሉ ኢንፎርሜሽን እዛ ላይ ማግኘት ይቻላል።
በጣም ጥሩ። ኦኬ፣ እንግዲህ እስከ ቅዳሜ ድረስ
እሻሜ ሰላም ያገናኛል።
ቻው፣
ደህና ዋሉ። ዘይስትሪ
አድማጮቻችን አንድ መልእክት አለን። መልእክታችንም ስለ ወይዘሮ ማዋይሽ ዓለሙን ስለመርዳት ነው። ወይዘሮ ማዋይሽ ዓለሙ ኢትዮጵያ ውስጥ ለኢትዮጵያ ሕዝብ ነጻነት፣ ለዲሞክራሲ፣ ለመብት መከበር ሲሉ ስቃያቸውን ያዩ፣ በስር የተሰቃዩ፣ በቅርብ የተለቀቁ ኢትዮጵያዊት ጀግና ሴት ናቸው። ኢትዮጵያ ድምጽ ሬዲዮንም ከዚህ በፊት ከስር እንደተለቀቁ እንኳን ደስ ያለው ብሎ ኢንተርቪው አድርጓቸው ነበር። እሳቸውን ለመርዳት አንድ ዓለም አቀፍ ጎፋንሚ የሚባል ተቋቁሟልና አሁን የደረሰን ምንድነው የሚለው ይሄንን እሳቸውን $30,000 ለህክምናቸው ነው። በእስር ቤት ይያሉ ስቃይ ደርሶባቸው በጣም ታሟልና $30,000 ለመሙላት ታስቦ እስካሁን እስከኔ ጧት መልክቱ እስከደረሰኝ ድረስ $20,467 ገብገብ ሆኖላቸዋል። አላማው $30,000 ለማስገባት ነው። እንግዲህ ኢትዮጵያኖች ወገን ለወገን እንደመሆኑ መጠን በጎፋንሚ ማዋይሽ ብላችሁ ብትገቡ እንትን ታገኛችኋላችሁ። ይሄንን በሚቀጥለው ሳምንት በደንብ ኢንፎርሜሽን ይዘን ለማቅረብ እንሞክራለን። ጎፋንሚ ማዋይሽ ሌላም አንድ ማስተዋቂያ አለን። ከኢትዮጵያ ሶሻል ዲሞክራት ማህበር የደረሰን ነው። ምንድነው የሚለው May 1 በደመቀ ሁኔታ እናክብር ይላል። እኛ ኢትዮ ሶሻል ዲሞክራቶች ማክሰኞ May 1 ቀን በብዛት ወጥተን የዓለም ሰራተኞችን ቀን ለማክበር ተዘጋጅተናል። በዚህ ለት በአገራችን ህዝብ ላይ የተጣለውን ጊዜያዊ አዋጅ እንዲነሳ ግፊ ለማድረግና በህዝብ የተጀመረው የዲሞክራሲ ጥያቄ ግቡን እንዲመታ ዲሞክራቲክ እና ከለውጥ ኃይሎች ጋር መሰለፋችንን የምናሳይበት አጋጣሚ ስለሆነ እርሶም በሰላማዊ ሰልፉ ላይ እንዲገኙ በአክብሮት ተጋብዘዋል። ሁምሌ ጎድስ ፓርክን በ12 ሰዓት ተሰብስበን ወደ ኖራ ባንቶሬት እንጓዝና የስዊድን ጠቅላይ ሚኒስቴር በዓሉን በተመለከተ የሚያስተላልፉትን መልእክት እናዳምጣለን። ይህንን መልእክት ላልሰሙት አስተላልፉ ይላል። እንግዲህ የኢትዮጵያ ሶሻል ዲሞክራት ማህበር ነው። ማክሰኞ May 1 ቀን ነው የሚለው። እንግዲህ ይኸው ነው የሶሻል ዲሞክራቶቹ ማስታወቂያ፣ የኢትዮጵያ ሶሻል ዲሞክራት ማስታወቂያ።
Babin Karmis, Ambuntun Karmis.
ብዙ አድማጮች በስልክ እየደወሉ በቫይበርም እየደወሉ የዛሬው የእስክንድር ኢንተርቪው ላይቭ ነው ወይ ይሉናል። አዎ ላይቭ ነው። በቀጥታ 11 ከሩብ ገደማ ከሱ ጋራ ከሆላንድ እንገናኛለን። እዚህም ደግሞ ስቱዲዮ ውስጥ አሁን በመንገድ ላይ ነው። ማርቲን ሲቤ እየመጣ ነው። እሱን እንኳን ደህና መጣ ሆላንድ ለማለትና ኢንተርቪው ላይቭ ነው። ምናልባት ይሄንን እንትን የጠየቁት ሰዎች መግቢያው ላይ እኔ ምናልባት በቀጥታ እሱን መጠየቅ ጊዜ ከጊዜው አንጻር አይቼ ብዙ ጥያቄዎች ሊኖሩ ስለሚችሉ ስላልኩ ሊሆን ስለሚችል ጥያቄዎቻችሁን መወርወር ይችላልላችሁ። እንግዲህ እንደ ጊዜው ሁኔታ ልንፈቅድ እንችላለን። ለማንኛውም ኢንተርቪው ላይቭ ነው፣ በቀጥታ ነው ከሆላንድ። ሃሎ ሃሎ አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያኖች አቆጣጠር የሚያስተላልፈውን ፕሮግራም እንግዲህ እንደከተለ ነው። እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። የሚያሳዝን ዜና ደርሶናል። እንግዲህ በሚቀጥለው ሳምንት እሱን በሰፊው እንትን እንለዋለን እንዳሰዋለን። አንድ ኢትዮጵያዊ አክቲቪስት ታጋይ ደቡብ አፍሪካ ውስጥ
ገዛኸኝ ነብሮ
የሚባል ታዋቂ ኢትዮጵያዊ አክቲቪስት እና ታጋይ በቅጥረኞች ጆሃንስበርግ ውስጥ ተገድሏል ነው የሚለው ያለን ዜና። እንግዲህ እንዳገኘነው ከሆነ የወያኔ ሰላይ ለጥቁር አፍሪካውያን በአንድ 18 ዓመት ልጅ ጥቁር አፍሪካዊ ሳውዝ አፍሪካ ልጅ ነው ያስገደለው ነው የሚባለው። በጣም በጣም አገሩን የሚወድ ቅን የሆነ ታጋይ እንደሆነ ነው የምናውቀው። ነፍሱን በገነት ያኑራት እያልን ይህን ወንድማችን በተመለከተ ሰፋ ያለ ፕሮግራም በሚቀጥለው ሳምንት ለመስራት እንሞክራለን። እንግዲህ ሌላው አንድ አርቲስት
ኢትዮጵያ ውስጥ ነው የሞተው። እንግዲህ ምንም መረጃው በትክክል ይፋ ባይሆንም በሕክምና ስተት እንደሆነ ነው ብዙ መረጃዎች በሶሻል ሚዲያዎች ላይ ያየነው ነው። አርቲስት ታምራት ደስታ ይባላል። ይሄ አርቲስት ገና ወጣት ነው። ብዙ ስራዎችን እየሰራ ያለ በህዝብ ተቀባይነት ያለው አርቲስት ነው እና የዚህ ማሟሟት ብዙ ኢትዮጵያውያኖችን አሳዝኗል እና ሁለቱ የዜና ረፍቶች እጅግ የኢትዮጵያን ህዝብ ያሳዘኑ ናቸው። እንደውም ይሄ አክቲቪስት ደግሞ አሁን በትላንትናው ዕለት ነው የተገደለው። ብዙ ጊዜ እንደውም በሶሻል ሚዲያዎች ላይ መናየው ቅስቀሳዎች ላይ ሰላማዊ ሰልፎች ላይ የታሰሩ የጋዜጠኞች እንዲፈቱ የፖለቲካ ሰዎች እንዲፈቱ በተለያዩ ቲሸርቶች ላይ
ደግሞ በአጠቃላይ ኢትዮጵያውያን በማደራጀትና በማስተባበር
ቅስቀሳዎች ያደርጋል እና በተለያዩ ሰላማዊ ሰልፎች ላይ ግንባር ቀደም በመሆን ይታያል፣ ሐሳቡን በመግለጽም ይታወቃልና እንግዲህ በሚቀጥለው ሳምንት ሰፋ ያለ ዘገባዎችን ይዘን እንቀርባለን።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የወልቃይት የአማራ ማንነት ኮሚቴዎችን አግኝተው ባነጋገሩበት ሰዓት ከመቀመጫቸው ተነስተው የኮሚቴ አባላቱን ይቅርታ መጠየቃቸው ተዘገበ። የወልቃይት ጉዳይም በህገ መንግስቱ አግባብ ይፈታል ማለታቸው ተዘግቧል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አርብ ጎንደር ከተማ ተገኝተው ከህዝቡ ጋር ባደረጉት ስብሰባ የወልቃይት ጠገዴ አማራ ማንነት ጥያቄ በህግ ሊፈታ እንደሚችል ህዝቡ ማመን አለበት ብለዋል። ህገ መንግስቱ ይህን ጉዳይ ሊፈታ ይችላል፣ በቀጣይም ከወልቃይት ኮሚቴዎች ጋር ሰፊ ውይይት አደርጋለሁ ማለታቸውን የክልሉ መገናኛ ብዙሃን ዘግቧል። ዶክተር አብይ የአማራ ክልል ህዝብ በዚህ ጉዳይ መቀሌ ላይ በሰጡት መልስ በማዘኑ ወደ ጎንደር እንዳይሄዱ ተጠይቀው እንደነበር፣ እርሳቸው ግን ባጠፋም የጎንደር ህዝብ ቆንጥሮ ያስተምረኛል ብለው መምጣታቸው እንደተናገሩም ተዘግቧል። ዶክተር አብይ የወልቃይት አማራ ማንነት አስመላሽ ኮሚቴ አባላቱንም ይቅርታ መጠየቃቸው ተዘግቧል። ጠቅላይ ሚኒስትሩ የወልቃይት ማንነት አስተባባሪ ኮሚቴ አባላት ከሆኑት መካከል አቶ አታላይ ዛፌን፣ ጌታቸው አደመን፣ ተሻገር ወልደ ሚካኤልና ወረታ አዛናውን ጠርተው ያነጋገሩ ሲሆን የኮሚቴ አባላቱን ከወንበር ተነስተው ይቅርታ መጠየቃቸው ተዘግቧል። በውይይቱ ወቅት አቶ አታላይ ዛፌ እንዳሉት ወንድ ልጅ ራሱን ይዞ ያለቀሰበት ጊዜ ቢኖር እርሶ በመቀሌ ላይ በወልቃይት ጉዳይ ከተናገሩ በኋላ ነው። ወልቃይት ብዙ ስቃይ ይፈጸማል። በአማርኛችን እንኳን መዝፈን አንችልም። አስከሬኑን በወግ መቅበር አንችልም። አሁን በወልቃይት ጉዳይ እስር ቤት የሚገኙ አሉ። በወልቃይት ጉዳይ 9 ወጣቶችን በቅርቡ ተከሰዋል። እኛ ትግሬ አንጠላም፣ እነሱ ግን አሁንም ያሳድዱናል። ለምን ያሳድዱናል? የወልቃይትን ጥያቄ ያነሳው ዲያስፖራም አይደለም። ዲያስፖራም ቢሆን ከባህር አሳ ከኮንቴነር ሞት ተርፎ የተሰደደ ወገናችን ነው። ሲሞት አስከሬኑ ታሽጎ የሚላክልን ወገናችን ነው። ወደ ሀገራቸው እንዲመለሱ እንፈልጋለን። ነገር ግን እኛ በዲያስፖራ እንመራም ሲሉ ለዶክተር አብይ ቅሬታ አቀርበዋል። ዶክተር አብይም ወደፊት ከኮሚቴዎቹ ጋር እንደሚወያዩ መቀሌ የመለሱትም ጥያቄ ከማንነት ጋር በቀጥታ የተገናኘ ሳይሆን አንድ ሰው ዲያስፖራ እያፋጀን ነው ብሎ ለጠየቀው ጥያቄ የሰጡት መልስ እንደሆነ ገልጸውላቸዋል። ጠቅላይ ሚኒስትሩ የወልቃይት ጉዳይ በእኔ በአንድ ሰው በስብሰባ አዳራሽ የሚፈታ አይደለም እንዳሉ ተዘግቧል። ዶክተር አብይ በወልቃይት ጉዳይ የሰጡት መልስ ከህወሓት አቋም ጋር ሙሉ በሙሉ የሚጋጭ መሆኑ ሲዘገብ፣ ህዝባዊ ወያኔ ሓርነት ትግራይ የወልቃይት ጉዳይ ህገ መንግስታዊ መልስ አግኝቷል በማለት ጥያቄውም ዳግም እንዲነሳ እንደማይፈልግ ይታወቃል። የጎንደር ከተማ ነዋሪዎች በበኩላቸው የወልቃይት ጉዳይ ለምን ምላሽ አላገኘም? ጎንደር በኢንዱስትሪ መንደር አለመካተቱ ይፍታዊ ነው? ጣና ሐይቅ በእንቦጭ ሲጠቃ የፌደራል መንግስቱ ችግሩን ለመፍታት መንሰራ በሰር ላይ የሚገኙ የደርግ ባለስልጣናት ጭምር ይቅርታ ብለው ሊፈቱ ይገባል። የአማራ ክልል ከሱዳን ጋር ያለው ችግር ስላለበት መፍትሄ ሊሰጠው ይገባል። ኢትዮጵያ ብሔራዊ እርቅ ያስፈልጋታል። ይህን ጠቅላይ ሚኒስትሩ ይዘው ሊፈጽሙት ይገባል። ከፍተኛ አመራሩ ህዝቡ ጋር ወርዶ መስራት አለበት። እንዲሁም የኢትዮጵያ መከላከያ ሰራዊት ለአንድ ወገን ያደላ ሳይሆን ህዝባዊ ወገንተኝነት የተላበሰ መሆን አለበት የሚሉ ጥያቄዎችና አስተያየቶችን አቅርበዋል። የህዝቡን ጥያቄ የተቀበሉት ዶክተር አብይ አያይዘውም ከሱዳን ድንበር ጋር ተያያዘ ለሚታየው ችግር አፋጣኝ መልስ ለማግኘት እንደሚሰሩም ተናግረዋል። ይህ በእንዲህ እንዳለ በማግስቱም ዶክተር አብይ በባህር ዳር ከተማ ከባህር ዳር ከተማ ነዋሪዎች ጋር መነጋገራቸው ሲዘገብ በወቅቱም ከተሰብሳቢዎቹ አንድ ወጣት የሚከተለውን ተናግረዋል። ብአዴን አማራን አይወክልም፣ የአማራ ህዝብ ነፍጠኛ ነው እየተባለ ይሳደዳል። አዎ የአማራ ህዝብ ነፍጠኛ ነው፣ በደሙና ባጥንቶ ሀገር ጠብቆ ያቆየ ነው ማለቱ ሲዘገብ፣ ወንድማማቾች ለተገዳደሉበት ጦርነት የብአዴን ሰማዕታት ሐውልት መቆም የለበትም። የአኖሌ ሐውልት ለዘመናት አብሮ የኖረውን የኦሮሞና የአማራ ህዝብ አሉባልታ ለማጣላት የተሰራ በመሆኑ ሊፈርስ ይገባዋል። የአማራ ህዝብ በክልሉ ያሉትን ሌሎች የኢትዮጵያ ህዝቦች ማንነት አክብሮ በቋንቋቸው የሚተዳደሩበት ስርዓት እንደፈጠረ ሁሉ በሌሎች ክልሎች የሚኖረው የአማራ ህዝብ ማንነቱ ሊከበርለትና አማራ በመሆኑ ብቻ የሚገደልበት ስርዓት መቆም አለበት ተብሎ ሲዘገብ፣ ከወጣቱ በመቀጠል የተናገሩት የሃይማኖት አባት እንዳሉት ይቺ ሀገር እንዳትወድቅ ፈጣሪ ለእርሶ ትልቅ ኃላፊነት ሰጥቶታል፣ ይወጡበታል ብዬም አስባለሁ። አደራ ከጎጠኝነት ያውጡን። በአንድ ሀገር የምንኖር ሰዎች በክልል ተከፋፍለን መነታረኩ ሊበቃን ይገባል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአማራ ክልል ውጭ ባሉ ቦታዎች ጥቃት እየደረሰባት ነው። ለምን ፈረሰኛ የቀድመውም ስም አንዴ በመጥፎ ከተነሳ አይመለስም። የእርሱም ስም በመልካም ስም ተነስተዋል። ስሞት እንደጠበቁ እንዲቆዩ ፈጣሪ እርዳዎት። ጥሩ ሰርተው ሺህ ዓመት ይንገሱ ለማለት ያብቃን። በዚህ አጋጣሚ የአማራ ክልል ፕሬዝዳንትንም አመሰግናለሁ ብለዋል። ወሬ ምንም አይሰራም የሚለው ስህተት የተግባር መነሻ ሀሳብ ነው። ተራርቀን ቆይተናል። ቶሎ ልንደመር አንችልም። ብዙ ድካም ይጠይቃል ብለዋል ዶክተር አብይ አህመድ በመልሳቸው። ሲቀጥሉም የኢትዮጵያ ጉዳይ እንዲህ እያንገበገባችሁ አማራ አማራ ብቻ ማለት የለብንም። አማራ ብቻውን ሳይሆን ከወንድሞቹ ጋር ነው የሞተው። የኦሮሚያ ክልል ስንሄድ አለቅን ይሉናል፣ እዚህም ስንመጣ ያው ነው። ሁላችንም ራሳችንን እየነጠልን አንድ መሆን አንችልም ብለዋል። ህዝቡ በሚገርም ፍጥነት ወደ አንድነት እየመጣ ነው። ይህ ጉዳይ እንዳይፈርስ አብረን መቆም አለብን። እኔ ከአማራ በላይም ከኦሮሞም በላይም ሱዳናዊም ሆነ ጀርመናዊ ከመጣ የሰው ክብር እንስጠው ባይ ነኝ። ሰው በሰውነቱ መከበር አለበት ብለዋል ዶክተር አብይ አህመድ። አንዳንዱ በተሰደደበት ሀገር አንተ ጥቁር ነህ ሳይባል መብቱ ተከብሮለት እየኖረ ጎሳ ሲመርጥ ይውላል ብለዋል። ኢትዮጵያዊነት ተክህዷል፣ ለመጠገን ደግሞ ብዙ ጊዜ ይወስዳል። በአንድ ጀንበር የሚሆን ነገር የለም። በቤተ ክርስቲያን የሚሰበከው ዘር በመስጊዱ የሚሰበከው ዘር ሆኗል። ይህን እየሰማ ያደገ ሰው ዘረኛ ባይሆን የሚገርምን ማወቅ ያለብን ግን ማንም ሰው በጨፈጨፈ ዘላለም አይገዛም ተብሏል። የኢትዮጵያ ችግር ሲፈታ የአማራው ችግር ይፈታል። የኢትዮጵያ ጉዳይ እንቅልፍ የሚነሳው የእኛ መጠላት የሚያስደስታቸው ብዙዎች ናቸው። መከራከር ካለብን በሀገር ጉዳይም ነው ተብሏል። ዶክተር አብይ አህመድ በፓርላማ ያቀረቧቸው የሚኒስቴሮችን ሹመት አጽድቀዋል። በዚህም መሰረት ጠቅላይ ሚኒስትሩ በፓርላማ ያቀረቧቸው 10 ሚኒስትሮች ሹመት ሲጸድቅ የነበሩት ሚኒስትሮች በከፊል ሲባረሩ የተወሰኑበት ባሉበት ቀጥለዋል። የቀሩትም የሚኒስቴር መስሪያ ቤት ቀይረው በኃላፊነት እንዲቀጥሉ ተወስነዋል። በኢህአዴግ የስልጣን ዘመን የሚኒስትሮች የትውልድ ቦታ እንጂ ብሔራቸው ለመጀመሪያ ጊዜ ያልተገለጸበት ካቢኔ ብዙ አዲስ ፊት አልታየበትም ተብሏል። ከስልጣናቸው ከተነሱት ሚኒስትሮች የእንስሳትና አሳ ሀብት ሚኒስትሩ ፕሮፌሰር ፈቃዱ በየነ፣ የእርሻና የተፈጥሮ ሀብት ሚኒስትር ዶክተር ኢያሱ አብርሃ፣ የንግድ ሚኒስትሩ ዶክተር በቀለ ቡላዶ፣ ጠቅላይ አቃቤ ሕጉ አቶ ጌታቸው አምባዬ፣ ሴቶችና ሕጻናት ጉዳይ ሚኒስትር ወይዘሮ ደሚቶ ሀምቢሳ፣ የገቢዎች ጉምሩክ ባለስልጣን ኃላፊ አቶ ከበደ ጫኔና የመንግስት ልማት ድርጅቶች ሚኒስትር ዶክተር ግርማ አመንቴ መሆናቸው ታውቋል። የጤና ጥበቃ ሚኒስትሩ ፕሮፌሰር ይፍሩ ብርሃንም ከኃላፊነታቸው ተነስተዋል። ቦታቸውም በዶክተር አሚር አማን ተተክቷል። በንግድ ሚኒስቴር በዶክተር በቀለ ቡላዶ ምትክ አቶ መላኩ አለበል ሲሾሙ፣ በጠቅላይ አቃቤ ሕጉ ጌታቸው አምባዬ ቦታ አቶ ብርሃኑ ጸጋዬ ስልጣን ይዘዋል። በሴቶችና ሕጻናት ጉዳይ ሚኒስትሯ ወይዘሮ ደሚቶ ሀምቢሳ ምትክ ወይዘሮ የዓለም ጸጋዬ ሲሾሙ፣ በገቢዎችና ጉምሩክ ባለስልጣን በአቶ ከበደ ጫኔ ቦታ አቶ ዑመር ሁሴን ተሹመዋል። የመንግስት የልማት ድርጅት ሚኒስቴር በነበሩት በዶክተር ግርማ አመንቴ ምትክ በቤልጅየም የኢትዮጵያ አምባሳደር የነበሩት አቶ ተሾመ ተውጋ ተሰይመዋል። ዶክተር ግርማ መንቴ በኦሮሚያ ክልላዊ መንግስት ሹመት ሲያገኙ የኮሙኒኬሽን ጉዳዮች ኃላፊ የነበሩት ዶክተር ገሪ ሌንጮም የኦሮሚያ ክልል የኮሙኒኬሽን ጉዳይ ኃላፊ ሆነው መሾማቸው ታውቋል። ወደ ትግራይ ክልል ምክትል ፕሬዝዳንትነት በሄዱት በኢንፎርሜሽን ቴክኖሎጂ ሚኒስትሩ ዶክተር ደብረጽዮን ገብረ ሚካኤል ምትክ ደግሞ ወይዘሮ ኡባ መሐመድ ተሾመዋል። የትራንስፖርት ሚኒስትሩ አቶ አህመድ ኢንሸዴ ወደ ኮሙኒኬሽን ጉዳይ ጽህፈት ቤት ሲዛወሩ፣ የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ እሳቸውን ተክተው የትራንስፖርት ሚኒስትር ሆነዋል። የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትሩ አቶ ሞቱማ መቃሳ ደግሞ የመከላከያ ሚኒስትር ሆነዋል። በማዕድንና ኢነርጂ ሚኒስትር ደግሞ አቶ መለስ አለሙ ወስደዋል። የከተማ ልማትና ቤቶች ሚኒስትር የነበሩት ዶክተር አምባቸው መኮንን የኢንዱስትሪ ሚኒስትር ሲሆኑ፣ አቶ ዣንጥራ ራባይ ደግሞ ዶክተር አምባቸውን ተክተው የከተማና ቤቶች ሚኒስትር ሆነው ተሹመዋል። የባህልና ቱሪዝም ሚኒስትር የነበሩት ዶክተር ሂሩት ወልደማርያም ወደ ሰራተኛና ማህበራዊ ጉዳይ ሚኒስትርነት ሲዛወሩ፣ ወይዘሮ ፎዚያ አሚን እሳቸውን ተክተው የባህልና ቱሪዝም ሆነው ተሹመዋል። በፕሮፌሰር ፈቃዱ በየነና በዶክተር እያሱ አብርሃ የተያዙት ሁለት የሚኒስቴር መስሪያ ቤቶች በአንድነት ተጣምረው በሁለቱ ባለስልጣናት ምትክ የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ግብርናና የእንስሳት ሀብት ሚኒስቴር ተደርገዋል። በነበሩበት የሚኒስቴር የስልጣን ቦታ የቀጠሉት የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ፣ የገንዘብና ኢኮኖሚ ትብብር ሚኒስትሩ ዶክተር አብርሃም ተከስተ፣ የሳይንስና ቴክኖሎጂ ሚኒስትር ዶክተር ጌታሁን መኩሪያ፣ የፐብሊክ ሰርቪስና የሰው ሀብት ሚኒስትሩ አቶ ታገሰ ጫፎ፣ የኮንስትራክሽን ሚኒስትር ኢንጂነር አይሻ አመር ናቸው። የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ስለሺ በቀለ፣ የደንና የአየር ንብረት ለውጥ ሚኒስትር ዶክተር ገመድ ዳዳሌ በነበሩበት በደቡብ አፍሪካ ላለፉት በርካታ ዓመታት የኖረውና በደቡብ አፍሪካ ውስጥ የኢትዮጵያውያን ግብረ ኃይል በመምራት ላለፉት በርካታ ዓመታት የህወሓት አገዛዝን ሲፋለም የነበረው ገዛኸኝ ገብረ እግዚአብሔር በቅጽል ስሙ ነብሮ ትላንት በህዝባዊ ወያኔ ሓርነት ትግራይ ሰዎች በገዟቸው ሰዎች መሆናቸው በተጠረጠሩ ደቡብ አፍሪካውያን በጠራራ ፀሐይ መገደሉ ታውቋል። በደቡብ አፍሪካ የኢትዮጵያ ኮሚኒቲ ሊቀመንበር አቶ ታምሩ እንደገለጹት ባለፈው አርብ የህወሓት ስብሰባ ሲደረግ ብቻውን ወደ አዳራሹ ገብቶ ተቃውሞ አሰምቶ ቪዲዮ ቀርጾ ሲወጣ በደቡብ አፍሪካ ኢትዮጵያ ኤምባሲ አታሼ ኮሎኔል የህወሓት ታጋይ ማስፈራሪያ ደርሶበት እንደነበር ሲገለጽ፣ በማግስቱ ትናንት ቅዳሜ በመሃል ደቡብ አፍሪካ ከተማ በተገዙ ነፍሰ ገዳዮች ቅጥረኞች መገደሉ ተዘግቧል። በሌላ ዜና የድምፃዊ ታምራት ደስታ የቀብር ስነ ስርዓት መፈጸሙ ታውቋል። ባለፈው ሳምንት በድንገት ህይወቱ ያለፈው የድምፃዊ ታምራት ወዳጅ ዘመዶቹ፣ የሙያ ጓደኞቹና አፍቃሪዎቹ በተገኙበት በቅድስተ ስላሴ ካቴድራል ቤተክርስቲያን የቀብር ስነ ስርዓት መፈጸሙ ታውቋል። በሌላ በኩል የድምፃዊ ታምራት ደስታ የአሟሟት ሁኔታ አነጋጋሪ ሆኖ ቀጥሏል። ፖሊስ ጉዳዩን እየመረመረ መሆኑን የተገለጸ ሲሆን የተሰጠው መርፌ ድንገተኛ ሞቱን ሳያስከትል እንደማይቀር እየተነገረ ነው። ባለፈው ሰሞን ጠዋት በጉሮሮ ላይ መጠነኛ ህመም ይሰማውና የሌሊት ቱታውን እንደለበሰ መኪናውን አስነስቶ ወደ ክሊኒክ ሲያመራ ቶንሲል እያስቸገረው እንደነበረ በዋዜማው ለጓደኞቹ ነግሯቸው እንደነበር ሲገለጽ፣ ከዚያ ውጪ ለክፉ የሚዳርግ የጤና ችግር እንዳልነበረበትም ተዘግቧል። ባለፈው ሳምንት እንደ ኢትዮጵያ ሰዓት አቆጣጠር ጠዋት 5 ሰዓት ላይ ስላሴ ከተሰኘው ክሊኒክ ያመራው ድምፃዊ ታምራት ደስታ መኪናውን አቁሞ ወደ ክሊኒኩ እየተራመደ ሲገባ ከደቂቃዎች በኋላ በአምቡላንስ ሲጠራ በእግሩ ተራምዶ የገባው ታምራት በቃሬዛ ተደርጎ በአምቡላንስ ወደ ምኒልክ ሆስፒታል ተወስዷል። የምኒልክ ሆስፒታል ሐኪሞች ሲያገኙት ወጣቱ ድምፃዊ ታምራት ደስታ እስከ ወዲያኛው አሸልቦ ነበር። ለአስደንጋጭ ያልተጠበቀ ክስተት መሆኑ ሲገለጽ የምኒልክ ሆስፒታል የአስከሬን ምርመራ ወደሚደረግበት የጳውሎስ ሆስፒታል እንዲሄድ ያደርጉታል። እስከዛ ሰዓት ድረስ የታምራት ደስታ ቤተሰብ ጓደኞች የሚያውቁት ነገር እንደሌለ ሲዘገብ፣ ታምራት ደስታ በድንገት ወጥቶ ላይመለስ ይችን ምድር መሰናበቱም ተዘግቧል። የቀብር ስነ ስርዓቱ በብዙ ሺህ ሕዝብ በተገኘበት በቅድስተ ስላሴ ካቴድራል ሲፈጸም ወዳጆቹ፣ ቤተሰቦቹ፣ አጋሮቹ፣ አድናቂዎቹ በከፍተኛ ሀዘን ስሜት ታጅበው ሸኝተውታል። የኢትዮጵያ ውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁና የውጭ ጉዳይ ሚኒስትር ቃል አቀባይ መለስ አለም በቀብር ስነ ስርዓቱ ላይ መገኘታቸው ሲዘገብ፣ በሰሜን አሜሪካ የሙዚቃ ኮንሰርቱን እያቀረበ ያለው ድምጻዊ ቴዎድሮስ ካሳሁንም በቀብር ስነ ስርዓቱ ላይ ተገኝቷል። ድምፃዊ ታምራት ደስታ በ39 ዓመቱ ከዚህ ዓለም በሞት የተለየበት ሁኔታ ማነጋገር ሆኗል። ጓደኞቹና ለጉዳዩ ቅርበት ያላቸው ሰዎች እንደሚገልጹት ጊዜ ያለፈበት የተበላሸ መርፌ መወጋቱ ለድንገተኛ ህልፈት ዳርጎታል። ፖሊስ ምርመራ በማድረግ ላይ ሲሆን፣ የሆስፒታል ምንጮች የህልፈቱን መንስኤ ከተወጋበት መርፌ ጋር የሚገናኝ እንደሆነ ይገልጻሉ። ድምፃዊ ታምራት ደስታ 4 ሙሉ አልበሞችና 8 ነጠላ ዜማዎችን በመስራት ተወዳጅነት ያተረፈ እንደሆነ ከህይወት ታሪኩ ለመረዳት ተችሏል። ድምፃዊ ታምራት ደስታ ባለትዳርና የአምስት ልጆች አባት እንደነበረም ተዘግቧል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። መልካም ቆይታ።
አድማጮቻችን በመግቢያው ፕሮግራማችን ላይ ቃል በገባናላችሁ ይሄንን እንትስል ይዘኛል በገባናላችሁ መሰረት ይሄው አሁን ከኛ ጋር እስክንድር ነጋ በቀጥታ ይገኛል ከኛ ጋር እዚህ ስቱዲዮስ ደግሞ ታዋቂው ጋዜጠኛ ማርቲን ሺቢዬ አለ ሄይ ማርቲን
ሄይ ሄይ
በመስመር ላይ ደግሞ በስልክ ወንድማችንን እናድረንቀውን የትግል አጋራችንን ማሪያችንን እስክንድርን ሰላም ለማለት አንደርስ አስተርበሪ የስዊድን ፓርላማ አባል ይገኛሉ። በቅድሚያ እስክንድር በመላው በስዊድን በሚኖሩት ኢትዮጵያውያን ስም እጅግ በጣም በደስታ እንኳን ለዚህ አበቃህ፣ እንኳን በሰላም በስልክ ወደ ኢትዮጵያ ድምጽ ሬዲዮ ለመድረስ አበቃህላለሁ።
በጣም በጣም አመሰግናለሁ። ከሁሉ አስቀድሜ በስዊድን ሆነ በመላው ዓለም ለምትኖሩ ዳያስፖራ ኢትዮጵያውያን በስር ላይ በነበርንበት ጊዜ ላደረጋችሁልን ድጋፍ ልባዊ የሆነ ምስጋና ማቅረብ ፈልጋለሁ። ያለ እናንተ ድጋፍ ባይኖረን ኖሮ ይሄው ዛሬ ኔዘርላንድስ ውስጥ አምስተርዳም ውስጥ ቁጭ ብዬ ቃለ ምልልስ ማድረግ አልችልም ነበር። ከሁሉም በላይ ደግሞ ህዝባችንም የለውጥ ተስፋ አይጨብጥም ነበር። አስተዋጽኦአችሁ ከፍተኛ ነው፣ ትርጉም አለው፣ ውጤትም እያመጣ ነውና እናመሰግናለን። አሁንም በርቱ፣ ትግሉ ገና አላለቀም፣ ዲሞክራሲን ገና አልጨበጥንም፣ ግን መንገድ ላይ ነን፣ ጫፍ ላይ ነን እና እንበርታ አላለሁ።
በጣም አመሰግናለሁ። በቅድሚያ እኛ ውለታዬ ሰሩልንን ዘመዶች ምንረሳ ስላልሆን በቅድሚያ ውለታችንን ለመመለስ ለአንደርስ አስተርበሪና ለማርቲን ሺቢየ እድል ሰጥና ከዛ በኋላ ካንተ ጋር እኔና አንተ ውይይታችን እንቀጥላለን። ኑስካ ያይ ሜይል የት ፉብዴ ዴይ ኦክ አንደሽ አታት ሄልሳ ፖሆኖ ሞሲያ ኖግራ ሜኒንገር ቫኒቪል ሴንታሪያ ኤቨርሶስ ሞኒጎም ሶ ዱቦሪ አርሃር
ዌል ሃይ ስኪንደር.
Hi, hello, how are you?
Fine, thank you.
It's Martin Shibi.
How do you describe your last week since
Let me express my thanks for all the support that you gave me, not only to me but to all prisoners of conscience and all political prisoners. I'm here in the Netherlands because of the support that you gave. I'm here because of the support that you gave us. Had it not been for the support that you gave us, I wouldn't be here in the Netherlands talking to you. And I'm grateful, and I express my thanks in the name of all Ethiopians, in the name of all Democrats in Ethiopia, all those who want change. Thank you. What you have done has mattered. It has resulted in our release. It has resulted in change in Ethiopia. We're changing, and all I can say is thank you. We're tremendously grateful to Anders.
Then
I'll be back to you, Anders.
Yes, this is Anders. It's very nice to hear your voice in freedom, and I hope that the rest of the political prisoners and journalists and human rights activists also will be free. What do you think about the new prime minister in Ethiopia?
I'm sorry, could you repeat the question again?
Yes, what do you think about the new prime minister in Ethiopia?
Well, in the final analysis, it's too early to say, but we hope that he'll bring change, and by change we mean not change of guard in the EPRD. By change we mean political space that's open to all political parties, those who are working in the legal arena at the present time, and those who are on the outside, those who are exiled and those who have been branded as terrorists. We need them to come back to the legal fold. We need them to be part of the legal framework, and we need a national conference to this effect. So we hope that he'll lift the state of emergency, declassify those who have been branded as terrorists, and engage with all political parties in a national dialogue to give answer to our democratic question. That's what we need from him, and we'll see whether he'll take us down this road or not. So he needs some time. Perhaps he needs 100 days, no more than 100 days to do this. If he does this, well and good. If he doesn't do this, then the struggle for democracy will continue.
Thank you. Thank you, both of you. Thank you, Anders. Thank you, Skender. And now I'll give you one more chance to my friend here. Please. Well,
thank you so much, Skender, for your words. But it's really been you that have been fighting for us rather than we fighting for you by keeping your dignity and coming out of prison and speaking truth to power. I'm curious, what will you do now? Will you go back to reporting, or what are your future plans?
Well, my future plan, of course, is to it's to continue to the end until we have democracy. The struggle will not stop. We have a mission to complete. That mission has not been completed. We need democracy. Democracy is possible. We know that democracy is possible in Africa. We know that that it has worked in South Africa, in Botswana, in Ghana, and many other countries, and that it's possible in Ethiopia too. This is something that we could do. It's doable, but not too ambitious. And we'll fight for it. That's the main mission now. That's the main thing. Until we have democracy, there's I'll give priority to nothing except to see that this, you know, that we have democracy. So the struggle is the priority. I'll continue to struggle and call for democracy. That's the priority. That's my intention. That's my immediate plan.
In this process, what could the European states or governments or other, international journalists do to create the best circumstances for such a development to take place?
Well, the best thing that the Western governments could do at the present time is to link development assistance with democratization. That's very important. In our personal lives, good behavior is rewarded and bad behavior is punished, and the same principle should hold in prioritizing and allocating development assistance. I think good behavior, and that means democracy, should be rewarded, and bad behavior, that means dictatorship, should be punished. It should not be punished by sending troops. We're not asking for that, but we're asking that, you know, allocation of development assistance should be linked to good governance. And by good governance, we mean democracy, the kind of democracy that you have in Europe. That's the main thing. And as there's zero tolerance for human rights abuses in the Western world, there should be zero tolerance for human rights abuses in the developing world.
አድማጮቻችን በቅድም እንዳልኩት ለአንደሽ አስተርበሪና ለማርቲን ሺቤ ይሄንን እድል ለመስጠት የፈለኩበት ምክንያት ሁለታችንን አንረሳምኛ ኢትዮጵያኖች ደግ የሰሩልን ደግ መስራትን ፈልጋለንና እነዚህ ደግሞ በችግራችን ጊዜ በተለይ እስክንድርን በመናስተማምበት ጊዜ ለበለው አብረውን የታመሙ አብረውን ያስተማሙ ስለሆኑ እድሉን ለመስጠት እነሱን በጣም ስለጓጉ ለዚህ ብዬ ነው ከእንግዲህ በኋላ አንደርሽና ማርቲንን ቻው ብዬ
እሺ እኔም አንድ ጊዜ መጨረሻ ጊዜ ላይ አንድ ጊዜ መጨረሻ ጊዜ ለማስተላቸው የፓርላማ አባል አለመሰገንኩትም ብዬ ነው ያንኛው እንደመሰገንኩት ብዬ
ጎ ሄድ አንደሽ አይ አንደሽ እዱሜ
ያ
ሀምቢድ ፕሮታመዴ ፑሽ ጎ ሄድ ጎ ሄድ
አይ Okay, sir, I would like to thank you for raising the issue of prisoners of conscience in Parliament. That was tremendously kind of you. I think those who have freedom have a moral obligation to help those who are living in tyrannies. And to that effect, you have done so. You have done your part. And we appreciate that. We are grateful. All we want is freedom. All we want is freedom from tyranny. All we want is freedom from the secret police. All we want is freedom to do and express ourselves as we please. And we just want to be free as any person in the West wants to be free. Thank you for support. The cause of democracy anywhere is the cause of all Democrats everywhere. Thank you, sir. I appreciate it.
Will you say
and I want to thank you.
Velvalda Ud Anders, kort.
Yes, and I want to thank you for your great work, and I really admire your work, what you have done, and we will stand behind you in the struggle for the fight for democracy.
Thank you, sir. Thank you. Thank you both. Thank you. Thank you both. God bless.
Thank you. Thank you.
Okej, okay, Anders, vi hälsar dig. Vi säger tack och vi hörs snart.
Tack så mycket.
Martin, du kan stanna kvar fast det blir på Amarina, ringa. Men jag ska försöka över.
Ja, men gärna. Jag sänder också.
Okej, skunderen innan ta ungri gängat i jag kalle, jag till piano tro. Okej, skunder. Andra gårdningen, betam moda gårdningen. Betwat yone neger lakelin Ahmed Iskender ndem interview ndem tareg aqallo selezi ihen tiyake ene bohone mtayikaw ihen no mtayikaw aleñ mindinno alkut min bilo tsafelin mesela bians 10 gize tasrahal Iskender bemengist
ashabari 9 gize do ahone meterashwa 9
yale okay 9 gize bemengist ashabari tebilahal liji yetoledo sirbet no lijin wede turtbet sitadars aramene weyane liji fit moralun yantenum mesun lemasbar bebret mindino bejjin asro izot liji yaselek yalekese firdbe tabya wosdohal ከዛም ተገርፋል ታስረ ተገርፈ ተደብደበ ይሁሉ ነው 18 አመት ተፈርዶብ ይቅርታ እናድርግ የኢትዮጵያ ህዝብ ባንድ ላይ ይሁን እነዚህ በደሉንንም ይቅርን ባላቸው ስህተታቸውን ብቻ ጥፋታቸውን ያቁም ወዘተ ነው የምትለው ይሄንን ከየት አመጣ ይሄንን አይል ከየት ነው የምታገኘው ይሄን ጠይቅልኝ አለኝ ጠየቅኩ
ኦኬ ጥሩ ጥያቄ ነው እውነት ለመናገር በጣም አመሰግናለሁ ወጥካም ጥያቄ ነው ብያስ አስባለሁ በመጀመሪያ ከሁሉ አስቀድሞ የሆቴል የሚገዛው እምነቴ ነው አማነጋ እምነት ነው የሆቴል ማሪ እዛ ላይ የቆመ ነው ፖለቲካ የሚመለጨው ከዛ ነው በእኔ እምነት ደግሞ በክርስትና እምነት ይቅርታ ማድረግ ግዴታ ነው በደልም የፈጸመብን ይቅርታ እንድታደርግ አመኑት ያዘኛል ስለዚህ ይሄ ገዢ ሐሳብ አንድ ሰው ነው ለተመረ ደግሞ ወደ ፖለቲካው ሲመጣ ምሳሌ እንደ ምሳሌ መውሰድ ደቡብ አፍሪካ ነው ደቡብ አፍሪካ ውስጥ ከኛ በጣም የባሰ በእጅጉ የባሰ ችግር የነበረበት ሀገር ነው በነጮች እና በጥቁሮች መካከል የነበረው ችግር በጣም ውስብስብና ጥልቅ ነበር እኛ በእኛ መካከል ከነበረው ችግር በእጅጉ የሚብስ ነበር እነሱ ችግራቸው በመጨረሻ ላይ የፈቱት ይቅርታ በመባባል ነው በሰላምና በእርቅ ነው ከዛ በኋላ ይሄ መንገድ በተለያዩ ሀገሮች ተሞክሮ ሰርቷል በደቡብ አፍሪካ ብቻ ሳይሆን በላቲን አሜሪካ ሄዶ ላቲን አሜሪካ ውስጥ ዲሞክራሲ ማምጣት ይችላል የተረጋጋ ዲሞክራሲያዊ ሀገር መፍጠር ይችላል ከዛም ወደ ኤዥያ ተሻግሮ ለአድቮካኖስን ተሻግሮ ወደ ፓሲፊክ ውቅያኖስ ተሻግሮ ወደ ኬንያ ወደ ኤዥያ ሄዶ በዛም ውጤት አስመዘግቧል ከዛም በተለያዩ የአፍሪካ ሀገሮችም ተሞክሮ ውጤት አስመዝግቧል ወደ እኛም ሀገር ሲመጣ ውጤት የማስመዝገብ እድሉ ሰፊ ነው ኦልሞስት በቃ ሹር ነው ማለት ይቻላል እርግጠኛ ነው ማለት ይቻላል በመጨረሻ ላይ እኛ ደግሞ የቆምነው ሰላምና መረጋጋት ያለባት ዲሞክራሲ ያለባት ፍቅር ያለባት ሀገር መገንባት ነው ስለዚህ በሌሎች ሀገሮች ተፈትኖ የሰራው መንገድ መከተል አለበት በሱ መንገድ መሄድ አለበት በተፈተነው መንገድ መሄድ አለበት ስለዚህ የቆምኩለትን አላማ ከግብ ለማድረስ ይቅርታው አስፈላጊ ነው ብዬ አምናለሁ እና በዚሁ በይቅርታው ላይ ይቅርታ በሚለው ነገር ላይ ሰንቻለሁ እንኳን አይደለም ከዚህ በፊት ላሉት ነገሮች ከዚህ በኋላም አሁንም ትግል ይጠብቀናል ገና የምንፈልገው ዲሞክራሲ ላለበት ነው ትግል ተጨማሪ ትግል አስፈልጎ ተጨማሪ መስዋዕትነትን ብከፍል ምላሽ የመጨረሻ ላይ ከዚህ ውጭ አይሆንም ከዚህ በኋላ ለሚመጡብኝም ግፎች የሚመጡ ከሆነ በደሎች የሚመጡብኝ ከሆነ ይሄው ያው ይቅርታ ማድረጌ አይቀርም ለሀገራችን የሚበጀው ይሄ ነው እኔ እንደ ግለሰብ ከአምላኬ ጋር ላለኝ ግንኙነት አስፈላጊ ነው በአንድ በኩል በሌላ በኩልም ደግሞ ሀገሬ ላይ የምፈልገውን ነገር ሀገሬ ላይ የምፈልገውን ዲሞክራሲ ለማየትም ደግሞ አስፈላጊ ነው ቅድመ ሁኔታ ነው እና በዚህ መንገድ ስለማስብ ነው ይቅርታው ላይ ማተኮረው
Skinder እንግዲህ አንተም እንዳልከው 9 ጊዜ ስትታሰር መቼም ያስገቡ አብልተው አጠጥተው አልጋ ላይ አስተኝተው አንጥፈው ተንከባክበው አይመልሱህም። እንደው እስቲ መናገር እንደማትፈልግ ብዙ ጊዜ ተረድቻለሁ። ግን እንደው የስር ቤት ኑሮ ምን እንደሚመስል ውጭ ላለ ነው እንደው አጠራ አድርገህ ይሄን ሁሉ ይቅርታ የምታረገው ሰው ምን አይነት በደሎች በስር ቤት እንዳሉ እኛ እንድናቀው ብታረገን ምን አለ ባጭሩ?
እንግዲህ ስር ቤት ሁለት ፌዝ አለው። አንደኛ ፌዝ ምርመራ ፌዝ የሚባለው ነው። ይሄ ማዕከላዊ አሁን የተዘጋው ማዕከላዊ ውስጥ ነበር የመጀመሪያውን ፌዝ እናሳልፍ የነበረው። ሁለተኛ ፌዝ ደግሞ ስር ቤት ወደ ቃልቲ ወደ ወይኒ ቤት ምርመራን ጨርሰ ክስ ተመስርቶበት እና ተፈርዶበት ሰርቭ የምታደርግበት ቦታ ነው። የመጀመሪያው ፌዝ የማዕከላዊ ፌዝ እንደምታውቀው ድብደባ ያለበት ፖርች ያለበት በጣም አስቸጋሪ ወቅት ነው። ከዚህ በፊት ያው አንተም እንዳልከው በእኔ ላይ ብቻ ሳይሆን በተለያዩ የፖለቲካ እስረኞች ላይ የሚፈጸሙ ብዙ ነገሮች ተደርገዋል። እኔ አሁን የመጨረሻው ላይ ባይሆንም ከዛ በፊት በመጀመሪያ በስድብ ጀምሮ ከዛ ወደ ካልቾ አድጓል፣ ከካልቾ ወደ ድብደባ አድጓል፣ ከድብደባ ደግሞ ተገልብቼም ተገርፌ አውቃለሁ ማዕከላዊ ውስጥ። ስለዚህ በሂደቱን ሙሉውን ሳይክል አልፌበታለሁ ማለት እችላለሁ። ሆኖም ግን ድብደባ ግን ደማን ነው ቶርችም ቢሆን ብደበደብም ግን ሌሎች እስረኞች ላይ የተፈጸመው አይነት ከኔ እጅግ የከፋ ቶርችና ድብደባ የተፈጸመባቸው እስረኞች እንዳሉ ደግሞ መዘንጋት የለብንም። በእጅጉ የከፋ ለመናገር አሰቃቂ የሆነ እንኳን ሲናገሩት አይደለም ሲሰሙት እንኳን የሚዘገንን ድርጊት ይፈጸም ነበር። እንግዲህ አሁን ማዕከላዊ ተዘጋ እስከሚባልበት ጊዜ ወቅት ማለት ነው። ይሄ ነገር በነገራችን ላይ ማዕከላዊ ተዘግቶ ማዕከላዊ በመዝጋት ብቻ የሚቆም አይደለም። ስርዓቱ ካልተለወጠ በስተቀር ዲሞክራሲያዊ ስርዓት ካልመጣ በስተቀር እነዚያው ግፎች መቀጠላቸው አይቀርም። ችግሩ ምንጩ የዛ የቶርቹ የሰብአዊ መብት ጥሰቱ የግርፋው የድብደባው የቶርቹ ምንጭ ማዕከላዊ በራሱ አይደለም ስርዓቱ ነው። ስርዓቱ ካልተለወጠ ወደዚያ መመለሳችን አይቀርም። ሁለተኛው የእስር ፌዝ እንትን ያለው ነው ቃልቲ ወይኒ ቤት ያለው ነው። ይሄኛው ደግሞ በሁለት ይከፈላል። የመጀመሪያው ፌዝ ይሄ ከጀነራል ፖፑሌሽን ውስጥ አብዛኛው እስረኛ ጋር ተደባልቀ የምትኖርበት ሁኔታ ነው። እዛ ውስጥ ከሞላ ጎደል የመኝታ ቦታ በጣም አስቸጋሪ ነው። የምትበላበት ቦታ የለህም። ወቅ የምታደርግበት ቦታ የለህም። መጸዳጃ ቤቱ በጣም ከእጅግ እጅግ እጅግ ለቃላት ለመግለጽ ከሚቻለው በላይ ንጽህና የለውም። ድመት ድመትም የሚያካክሉ አይጦች ሲርመሰበሱ እንደ ነው የሚያድረው። ማታ ወደ ሽንት ቤት ወደ መጸዳጃ ቤት ለመሄድ ስትፈልግ በሰው ላይ ተረማምደህ ቤቱ በጣም ሰው ስለሚበዛ ሰው ላይ እየተረማመድክ እየረገጥክ ነው ወደ መጸዳጃ የምትሄድበት። ተባ ያለ እና በእጅጉ እጅግ አሰቃቂ የሆነ እስር ቤቶች ናቸው፣ ወይኒ ቤቶች ናቸው ኢትዮጵያ ያላት። ይህንን ሁልጊዜ ከሀገሪቱ አቅም ጋር ያስተሳሰሩ ነው የሚነግሩን የማረሚያ ቤቱ ኃላፊዎች። ግን የአቅም ጉዳይ ብቻ አይደለም፣ የፖሊሲም ጉዳይ ይመስለኛል። እስረኛ ሊመቸው አይገባም። እስረኛ ታስሮ መሮት ሊወጣ ይችላል የሚልም ነገር አለበት ብዬ እጠረጥራለሁ። እስረኛ ገብቶ ተመችቶት የሚወጣ ከሆነ እንደውም ወንጀል ለመስራት ያደፋፍረዋል የሚል የተሳሳተ አመለካከት የማይመስለኛል። ይሄ አንድ ገጽታው ነው። ሌላው ገጽታ ደግሞ አብዛኛው እስረኛ ማያው እና ጥቂት እስረኞች የማያዩት ነው። ይሄ እኛ ያለፍንበት ነው። ያ ጥቂት እስረኞች ምንድን ነው ከአብዛኛው እስረኛ ትነጣል። አስቸጋሪ እስረኛ ነው ይሄ፣ አሳማጭ አመፀኛ እስረኛ ነው ተብሎ በእስር ቤት ውስጥ ደግሞ እስር ቤት አለ። ይሄ ለጥቂት እስረኞች የማያዩት ነው። በዚህ ቦታ ላይ እኛ አሁን ካለፉት 6 ዓመታት ተኩል መካከል ላይ 4 ዓመት ተኩል ነው ያሳለፍኩት። እነዚህ ከሌላ እስረኛ ተነጥዬ ነው። አመፀኛ እስረኛ ነው፣ አሳማጭ እስረኛ ነው፣ አስቸጋሪ እስረኛ ነው ተብዬ 4 ዓመት ተኩል ነው ያሳለፍኩት። እንዳልኩ በእስር ቤት ውስጥ አለ፣ እስር ቤት ውስጥ ነው። እዚህ ቦታ ላይ ደግሞ በጣም ጠባብ የሆነች ክፍል ውስጥ ነው ቦታ ላይ ነው የምትታሰረው። መረማመጃ የሌለበት ማለት ነው። ማለትም ወክ የምታደርግበት ቦታ በሌለበት ሁኔታ ከሰው ጋር በጣም ጥቂት 2-3-4 ሰው ጋር ቢበዛ ከአራት ሰዎች ጋር ከአንተ ውጭ 4 ሰዎች ጋር ነው የምትታሰረው እና በዛ ሁኔታ ውስጥ መታሰር በጣም እጅጉ አስቸጋሪ ነው። እንኳን ለረዥም ዓመታት አይደለም ለወራት እንኳን በእንደዚህ አይነት ሁኔታ ውስጥ መቀመጥ በጣም አስቸጋሪ ነውና እንደዚህ አይነት ውስጥ ሆይታ ነው እስርን ያሳለፍኩት ለማንኛቸው እስር ምን ብሎ ያካል ሰብጭ ባካል እስር ብቻ የሚገለጽ አይደለም ውስጥ ደግሞ በጣም ኮምፕሊኬትድ የሆኑ ነገሮች አሉ።
እስከምደርስ
ለማለት ተፈናው ለጊዜ መግለጽ ይችላል በዚህ መልኩ ነው።
ብዙ አድማጮች
እየደረሰ የተባለውን ግጭታው ነው ለመጻፍ ይሄ መጽሐፍ ያስፈልጋል። እንግዲህ በቃል ብቻ ልገልጽ የሚገለጽ ነገር ብቻ ሳይሆን ቁጭ ብለህ በደንብ አስበህ በደንብ ኮንስትራክት አድርገህ በመጽሐፍ መቀመጥ የሚገባው ነገር ነው። ግን በአጠቃላይ ግን እንዳልኩት እስር ማለት የተወሰነ ቦታ ላይ በተለይ በአፍሪካ ውስጥ የተወሰነ ቦታ ላይ ተከልለን ተቀምጠን ቦታ ማለት ይቻላል። ምናልባት እዚህ አሁን አውሮፓ ውስጥ በዛ ደረጃ ነው ያለው። እስር ማለት ወደ ከተማ ለመግባት ከዘመድ መለየት ብቻ ሊሆን ይችላል። ስለምትተኛበት ቦታ አትጨነቅም፣ ስለምትበላው ምግብ አትጨነቅም፣ ስለምትጸዳበት ቦታ አትጨነቅም። አንድ ሰው በሰውነቱ የሚገባቸውን ነገሮች ሁሉ የሚያገኝበት ሁኔታ ውስጥ ነው አንድ አውሮፓ ውስጥ የሚታሰር ሰው የሚኖረው። አፍሪካ ውስጥ እንደዚህ አይደለም፣ በተለይ ደግሞ ኢትዮጵያ ውስጥ እንደዚህ አይደለም። ከዛ በጣም 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 የባሰ ሁኔታ ነው ያለው። እያንዳንዷን ቀን በእስር ላይ ሆነ ማሳለፍ ቀላል አይደለም፣ ከባድ ነው፣ ቻሌንጅ ነው።
እስክንድር እስቲ ብዙ አድማጮች እየደወሉ ነውና ለተወሰኑት እድል መስጠት ፈልጋለሁ። ማርቲንም እዚሁ ስላለ ለሱም አንድ እድል ሰጠዋለሁ። ስቱዲዮ ቁጭ
ነው። እሺ፣ ምንም ችግር የለውም። ምን ይላል ከሁሉም ጋር
አሎ አድማጭ
ነጋገር
አብ ሄሎ ሄሎ
አጠራ አርገው ጥያቄዎትን አጠራ አርገው እንዲመልስልዎት ብዙ አድማጮች ስላሉ ይቀጥሉ።
እሺ፣ በጣም አመሰግናለሁ ስለተሰጠኝ እድል። ሙሉቀን አመኑ ባላለሁ። እንደዚህ አይነት ጀግና በጋር ፍለፍ ተገናኝቼ እንደዚህ አይነት እድሉን ስላገኘሁ በጣም አመሰግናለሁ። እስክንድር እኔ የምጠይቀው ጥያቄ ሁለት ጥያቄዎች ናቸው፣ በጣም አጭር ናቸው። ያን ጊዜ ከበልጅ ፊት አልተናፍረው ሲጨምሩ
ኦኬ እስክንድር አንተ ጋር ድምጽ የደረጀና የሌሎች ሰው ድምጽ መስቶ ነበር። ቀጥል ጋዜጣ።
አዎ ይቅርታ ወጣብኝ። አንድ ወጣ አንድ ነገር ማናገር ስለነበረብኝ ነው። ኤኒዌይ ተመልሻለሁ። በጣም ይቅርታ ጠይቃለሁ።
ፕሮብሌም እስክንድር፣ ቀጥል ወንድሜ።
እሺ ጥያቄ ምንድነው? በጣም አመሰግናለሁ ከእስክንድር ጋር እንደዚህ ፊት ለፊት መገናኘት ድሉን ስለሰጣችሁኝ። እስክንድር ደግሞ ስለከፈልከው ዋጋ የራስ ሳይሆን ስለ ኢትዮጵያ ሕዝብ እየሞቱ እየተጨነቁ ስላሉ ሰዎች የከፈልከው ዋጋ ነውና በጣም በጣም ጅጋር ጌላ
አመሰግናለሁ። ምን ያዘው ባልም አምጡ ነገራችን ነው።
ልክ ነው። በሌላ ነው የገባኸው። ኦኬ አይ መስለኝ።
ሄሎ ሄሎ
እስቲ ቀጥል
ድምጽን ከፍ አድርግና እንት
ነይ።
እሺ በጣም አመሰግናለሁ ስለተሰጠኝ ድል። እቺ ጋር አመሰግናለሁ ክብር ነጋም የተለያዩ ጋዜጠኞችን በኢትዮጵያ ውስጥ ዋጋ የከፈላችሁት ስለራሳችሁ ሳይሆን ስለ ኢትዮጵያ በኢትዮጵያ እየደረሰ ስላለው ነገር ነውና በጣም አመሰግናለሁ። የኔ ጥያቄ ሁለት ናቸው፣ በጣም አጭር ናቸው። አንደኛው ልጅ ፊት ለፊት አስረው በወሰዱ ጊዜ አንተ የተሰማ ስሜት ምን ነበረ? ከዛ በኋላ ወደ እስር ቤት የቀጠልከው እና ምን አይነት ፊሊንግ ነበረ ነው። ሁለተኛው ደግሞ አሁንስ ምን መደረግ ያለበት በኢትዮጵያ ውስጥም ያለው ህብረተሰብ ይሁን በውጭ ያለው ህብረተሰብ፣ ስለዚህ ትግሉ ቀጣይነት እንዲሆን ስልጣን እንዲያገኝ ምንድን ነው መደረግ ያለበት ብለህ ታምናለህ? እና ያንተን አስተያየት ብሰጠን በጣም ደስ ይለናል። እና በጣም አመሰግናለሁ።
እስክንድር ሰምተዋል ጥያቄውን?
ፈጽሞ ምንም ነገር አልሰማኝም። በእኔ በኩል ምንም የለም።
ልክ ነው። ምክንያቱም አንተ የገባኸው በእኔ ሞባይል ስልክ ነው፣ ወንድማችን የደወለው በሬዲዮኑ ነው። ጥያቄውን እኔ ወረውርልሃለሁ። እጅግ በጣም አደንቅሃለሁ። ጀግና ነህ አለ አይደለም? እነ ሁላችንም የምናምንበትን ስለ አንተ ከተናገረ በኋላ ልጅህ ፊት እጅህን አስረው ሲወስዱት ምን ተሰማህ? አንደኛው ጥያቄ። ሁለተኛው እንደገባኝ አሁንስ ምን መደረግ አለበት ትላለህ? ባጭሩ ይሄ ነው እኔ የተረዳሁት። የመጀመሪያው ክሩሻል ነው ለሱ። ልጅህን በልጅህ ፊት አስረው ሲወስዱ ምን ተሰማህ?
በጣም ከፍተኛ ሀዘኔታ ነው። ያው እንደምታውቁት ናፍቆት የተወለደው እስር ቤት ነው። አብዛኛውን የእርግዝናውን ዘመን እናቱ ያሳለፈችው እስር ቤት ውስጥ ሆና ነው። ያ የመጀመሪያዋ የእርግዝና ወቅት ነበርና ለሴት ልጅ ደግሞ ይህ ወቅት የመጀመሪያ እርግዝና ወቅት በጣም አስቸጋሪ ወቅት ነው እና አጠቃላይ ለሷም ለሱም በጣም አስቸጋሪ ሁኔታ ውስጥ ሆኖ ነው ያሳለፉትና የመጀመሪያው አመቱን ከሞላ ጉደል ነው ያላቆም ነበር ያው ሰርቪስ ስለነበርኩኝ። ከዛ በኋላ ወጥተን ደግሞ የተወሰነ ቦንድ ፈጥረን ነበር በትንሽ አመታት ማለት ነው ሁለት አመት ከመናመን ያህል ቦንድ ፈጥረን ነበር። ያ ቦንድ ገና ዲቨሎፕ እያደረገ ባለበት ሰዓት ላይ ነው ያ ነገር የተፈጠረው። እና በጣም እውነት ለመናገር በቃላት ለመግለጽ በጣም ያሳዝናል። አለቀሰ በነገራችን ላይ ጥሩ አለቀሰ። እነዛ ፖሊሶች በዛ ሲከቡኝ እድሜው ልጅ ነው በዛን ሰዓት 5 አመት ነበረ። ግን በመነፍስ ነግረዋለች አንድ ጥሩ ነገር እንዳልሆነ ስለ ፖሊስ በደንብ ላይረዳ ይችላል በዛ ነው። ግን አንድ ጥሩ ነገር እንዳልሆነ ተረድቷል። ክላሽንኮቭ የታጠቁ ወታደሮች መኪናችንን ከበውት ስለነበረ እና በጣም አላደለም አፍጠው ተኮሳተሮ ሲመለከቱ ስለነበረ ያ ደመ ነፍሱ ላይ አባትና አንድ መጥፎ ነገር እንደመጣ ነግሮታል። ነፍሱ ነግረዋለችና ስክስክ ብሎ አለቀሰና ያ ስክስክ ብሎ ሲያለቅስ የነበረበት ሁኔታ እስካሁን ድረስ አእምሮ ላይ ተቀርጾ ይገኛልና እንዳለውም ይሆናል ረጅም ጊዜ ላለፉት 6 አመታት እስከ ኦልሞስት አሁን 7 አመታት አብሬ ልሆን አልቻልኩም። በኋላም አንድ ሁለት አመት ዛ ላይ ከታሰብኩኝ በኋላ ከኔ ጋር ቆየ። ያላለፉት 4 አመታት ተኩል ደግሞ አሜሪካ ለመሄድ ሄዶ ጭራሽ በአካል መንጠይበት ሁኔታ ተፈጥሯልና መቼም አቅሰው ህጻናት ቪክተም ናቸው የኔ ልጅ ብቻ ሳይሆን ስለ ብዙ የብዙ እስረኞች ህጻናት ልጆች በእጅጉ ተጎድተዋል። በፖለቲካ እስረኞች ስር አባቶቻቸው ስለታሰሩ ያውም እግዚአብሔር ይመስገን የኔ ልጅ የሚበላው አላጣም የሚጠጣው አላጣም ደህና ነው እናቱ አለች። የሌሎች የፖለቲካ እስረኞች ልጆች ደግሞ ትምህርት ቤት የሚከፍል ሳቶ ትምህርት ቤት ሲወጡ አውቃለሁ። ከተማ ውስጥ መቀመጥ የሚበላ ሊጠጣ ጠፍቶ እናቶቻቸው ከከተማ ይዘዋቸው ወደ ገጠር የገቡ አውቃለሁ። የሚበላ ሊጠጣ የጠፋበት እንዴት ነበር እና ከዚህም የበለጠ በጣም አሳዛኝ ታሪኮች አሉ ስለ ህጻናት የሚነገር እና በሌላው ገጽታ ደግሞ አምላክን አመሰግናለሁ። ሬሌቲቭሊ ስትመለከት በአንጻራዊነት ስትመለከት እንደውም የኔ ልጅ ደህና ነው።
በጣም ጥሩ
እስከምላለው ያለው አሁን ወደ አሜሪካ ሀገር ሄጄ በቅርቡ አገኘዋለሁ ብዬ አስባለሁ። ከ15 ቀን በኋላ አሁን ወደ አዲስ አበባ መለሳለሁ ስለዚህ ከዛ በኋላ ከአንድ ከ15 ቀናት አዲስ አበባ ከቆየ በኋላ ወደ አሜሪካ ሀገር ሄጄ አገኘዋለሁ ብዬ ተስፋ እያደረግኩኝ ነው። ይሄ ከዚህ በኋላ ሌላ ወደ ሁለተኛው ጥያቄ ሲሄድ ምን መደረግ አለበት ትላለህ? አሁን ኢትዮጵያ ውስጥ ከአዲሱ ጠቅላይ ሚኒስትር ምን ትጠብቃለህ በሚለው ሌላ ሻሽለው እና ከአዲሱ ጠቅላይ ሚኒስትር የሚጠብቀው ሁለት ነገሮችን ነው። ቅድም በእንግሊዝኛ ለማለት ፈልጌዋለሁ። አንዱ አልጠቀስኩትም በእንግሊዝኛ ላይ ግን በአማርኛ ላጥቀሰው አንዱ የአስቸኳይ ጊዜ አዋጅን እንዲያነሱ ነው። እሱም በአስቸኳይ እንዲያነሱት ነው። አያስፈልግም፣ ሀገሪቷ በአስቸኳይ ጊዜ አዋጅ ውስጥ የምትኖርበት ምንም ምክንያት የለም። የጸጥታ ችግር የለም፣ ያለው የፖለቲካ ችግር ነው፣ የሚፈለገውም የፖለቲካ ችግር ነው። ስለዚህ የአስቸኳይ ጊዜ አዋጅን እንዲያነሱ እና በዛ ምክንያት የታሰሩ በርካታ የፖለቲካ እስረኞች አሉ፣ እነሱን እንዲለቁ ነው የምጠብቀው ከሳቸው የምፈልገውም ከሳቸው። በሁለተኛ ደረጃ ደግሞ የዲሞክራሲን ጥያቄ ለአንድና ለመጨረሻ ጊዜ እልባት ለመስጠት ሁሉን አቀፍ የሆነ ድርድር ሁሉንም የፖለቲካ ድርጅቶች የሚያቅፍ ድርድር እንዲጠሩ ነው። የደቡብ አፍሪካ ምሳሌ ነው በመከተል እንደ ደቡብ አፍሪካ ውስጥ በተደረገው አይነት ድርድር ሁሉንም የፖለቲካ ድርጅቶች የሚያቅፍ ድርድር እንዲጠሩ ነው የምጠብቀው። በዚህ መንገድ የሚሄዱ ከሆነ ሀገራችንን ወደ ሰላማዊና ዲሞክራሲያዊ የሆነ ሽግግር ውስጥ ማስገባት ይቻላል። ከዚህ ውጭ ግን የሚሄዱ ከሆነ ያው እዚያው በፊት የነበርንበት ቦታ ላይ የሚሆነው ሀገራችን አሁንም ወደ ትግልና ወደ አደባባይ ጎዳና ላይ ወደሚወጣ ትግልና ወደ አለመረጋጋት ውስጥ ነው የምትገባው። ስለዚህ ሁለቱ ከአዲሱ ጠቅላይ ሚኒስትር የሚጠበቀው እነዚህ ሁለት ነገር ናቸው ብዬ አስባለሁ። ለሀገራችን የሚያስፈልጉት ደግሞ እነዚህ ሁለት ነገር ናቸው ብዬ ነው የማስበው።
እስክንድር አስር ደቂቃ አለችኝ ከእንግዲህ በኋላ በመጀመሪያ ለማርቲን እዚሁ ቁጭ ብሎ ስለሚያዳምጥ አንድ ድል እሰጣለሁ ማርቲን
Thank you. I'm live streaming this also, so many people will get the translation later and maybe you answered it. But how is the situation in Kaliti for political prisoners, prisoners of conscience like you? How were you treated and how did you endure all these years?
Yeah, Martin, that's a good question. As you're a part of it, you have seen it in person. There's still overcrowding in Kaliti. There's lack of cleanliness. It's unhygienic to be imprisoned there. It's very hard to get medication. It's very hard to get, you know, once if you're sick, it's very hard to get medical attention. The food is terrible. It's not edible. It's not fit for humans. But that's what prisoners survive on. More than 90% of prisoners survive on food. That's not fit for humans. There's physical abuse by the police against prisoners. Violence is part of the prison culture. It's still there. And by any standard, you know, I think it would be a kind of a better prison than the ones that we have. It's only, you know, what's lacking is policy. It's not about resources. It's not because we are a poor country that we have this terrible prison system in the country. I think it's a matter of policy. I think even with our limited resources, we could have better prisons. If we have a government that's concerned about human rights, that's concerned about human dignity, I think we could improve on our prison conditions. We need a change of policy. We need a change of attitude, and we need to make our prisons more humane.
Were you tortured yourself during time in prison?
I'm sorry. Could you repeat the question?
During the interrogations and your stay in Makalavi and Kuliti, did you face torture?
Not this time, at least when I was, you know, for the sentence, for the last sentence, nothing happened. No physical torture on my part. But before then, this was like.
Hello? Hello? አድማጮቻችን ለጊዜው ተቋርጦብናል ውይይታችንን በቀረቹ ደቂቃ እንሞክራለን
ደብራችሁ
እስኪ ደብራችሁ
Skinder.
Okay. Lengera?
Sorry, just go on telling him what you have been telling him before about the torture.
Martin, are you there?
Yes, I'm here.
I wasn't tortured the last time, you know, the time I was in prison when you were there.
Yes.
But like you know, I think you know that this was not my first imprisonment. I've been imprisoned a total of 9 times, and in these 9 times, I've seen it all.
Mm-hmm.
I've been kicked, I've been slapped, I've been beaten, and I've been tortured. I've been tortured as prisoners were once tortured under those times. Nothing has changed, and I've seen it all.
At what time did you start feeling that you might become released? When did you start to feel that that might actually happen?
Well, you know, they were demanding. You know, at first they were demanding that. You know, they're asking us to sign those papers, sign confessions that we were members of G7, while we were not. While you know, the truth was that we were never members of Group 7. And when they wanted us to sign confessions to that effect, we refused, and we thought that they'll never let us go unless we signed those papers. But then at last, you know, it was a surprise. We never knew that we were going to be, you know, we were going to be free, because we had refused to sign the papers. But at last, it was a surprise of surprises. They had to let us go. They did not.
What is the reason, do you think, behind that you and many others this time were released? Is it outside pressure or development in Ethiopia, or how would you explain it?
In short. Skinder. Now we lost him again. We lost him again. Well, ngidi admatochachin betechale meten silku yallo nessu ga no imeslenyal chigru benyal meselenyim lemaninyawum ngidi programachinim litanaka ka 5 deqa ne yekerrew yatrunt at the meningsfull att försöka igen. Vi har bara 5 minuter, 4 minuter.
Mm-hmm.
Så du, tack.
Tack så mycket själv för att jag fick komma och ställa några frågor.
Det är inga problem.
Efter du avrundat så vill jag prata med dig om vad han sa lite grann.
Okej, jag återkommer. Jag kommer. Ingrid Armato Tachin är här i programmatchen. Hedning med Silna Bereskindren. Sannisana Batau. Silka Chota Kvartal. I think a battery. Good day, Leon. It's all being on Gamato.
Yes, sir. Hey, I'm not again.
Hi, Santa Gan, correct.
Hello, I'm Gano. I'm in the Maragolic.
Okay. Skinder.
Okay. But I'm a quick guy. Jihan's not going to talk about it. I'm in the Yenikomo.
I told Baka, so they can add Link Masana Bachano. Minden no. ልንሰና አባት ነው አሁን አይ ቲንክ የጠየቀ ምንድነው ጥይ ለምንድነው የፈቷችሁ የውጭ ግፊት ነው ያገፍት ነው
ምንም አልሰማችሁም ሰው የበለስኩትን
ሰምተናል ግን ሁለት ቃል ብቻ በምን ምክንያት ፈቱ ብለታምናለ ለሱ ለመንገር በስዊድንኛ
እኮማ ይቅርታ ሷን
አልሰማም ለምን እንደተፈቷችሁ አልሰማም ማለት ምንድነው
ኦኬ well they released us because they had to release us. People were demanding that we should be released. They did not release us because they suddenly changed their minds. They had to let us go. It was a choice for them. It was a choice between confronting the public who are demanding our release and keeping us in prison. What they chose was to let us go instead of confronting the public. They did not release us, you know, because of their will, because they wanted more democracy, because they wanted change. That's not why we were released. We were released because the people had demanded it, and if they had not responded, they would have had the violence. So they were forced to release us.
Skinder, one day, Sweden, you have to go to the United States. What do you think?
I'm not sure. መደስ ይለኛል መጥቼ እንትን ቦታ እየተጋበዝኩበት መጥቼ ለማመስገን ዝግጁ ነኝ።
በጣም ጥሩ። እንድታመሰግነን ሳይሆን እንድናገኝህ እንሞክራለን። እንግዲህ ላንተም ለትግል ጓዶችህም ለኢትዮጵያኖችም በሙሉ በመታገኛቸው መንገድ ሁሉ መልእክት አስተላልፍልን። ደስ ብሎናል። እንኳን ደስ ያለ እና መሰግናለን እና ከብራለን እንወዳለን።
በጣም አመሰግናለሁ። እኔም አከብራችኋለሁ፣ ወዳችኋለሁ። ትግሉ ገና ነው። ዲሞክራሲ ምን ፈልገው የዲሞክራሲ ስርዓት ገና አልጨበጥንም። ያችን እስከምንጨብጥ ድረስ መዘናጋት የለብንም፣ መታገል አለብን። መብታችንን የምንጠይቅባቸውም ጊዜ ላይ አበክረን የምንጠይቅበት ጊዜ አሁን ነው። የምንዘናጋበት ጊዜ አይደለም። በጣም አመሰግናለሁ። ድል ለዲሞክራሲ።
ድል ለዲሞክራሲ። ጤና ይስጥልኝ።
እሺ፣ አመሰግናለሁ። መልካም ቀን።